እግዚአብሔር ሰንበሮክ ይሁን። እንጸልይና ወደሚቀጥለው ትምርታችን እንገባለን። እሺ ኦኬ። እግዚአብሔር አምላካችን ሆይ እናመሰግናለን። ስምህን ከዘላለም እስከ ዘላለም እንባርካለን። ስለነበረን ጊዜ ሁሉ እናመሰግናለን። እህቶቼን ወንድሞቼን እኔንም በእያለንበት ጌታ ሆይ ባርከን። መንፈስህን ከኛ ዙሪያ ስለምታደርግ ከኛ ጋር ስላለ እናመሰግናለን። አሁን ደግሞ ጌታ ሆይ በዚህ ሰዓት ተገናኝተን ቃልህን ለመማር በእግሮች ስር ተቀምጠናል። እንደ ማርያም መልካም እድል መርጠናል። ጌታ ሆይ ማንም ከኛ ያወስድብን ይሄንንና እናመሰግናለን። ሌላው ነገር መባከን ብቻ ነው፣ ግን በአንተ እግር ስር ተቀምጠን ስንማር መልካም እድል ነው። ለዘላለም ማንም የማይወስደው እድል ስላለን እናመሰግናለን። ደግሞ ወደፊት ሁልጊዜ የምንሰራ ስለሆነን እናመሰግናለን። ሁሌ ተስፋ ያለን ሰዎች ስለሆነን እናመሰግናለን። ጌታ አለቀ በቃ የሚባል ስለሌለ ሁልጊዜ ተነስተን መሄድ የምንችል ሰዎች ስለሆነን፣ ሁልጊዜ ተሰርተን አጊጠን የምንወጣ ሰዎች ስለሆነን እናመሰግናለን። ያንተ ጌታ መንፈስ ወይ ከኛ ጋር የምትኖረው ይሄን ለመስራት ነው፣ ቤትህን ለማስጌጥ ነው፣ ለማስዋብ ነው፣ ሙሽራዋን ለማስዋብ ነው ከኛ ጋር ያለኸውና በቃልህና በመንፈስህ አሁንም ቃልህን ልከ እንድታጸዳ መንፈሳዊ ጽዳት እንድታካሄድ ከመንፈሳችን ጋችን ሁሉ እንድታጸዳ ክርስቶስን እስከምንመስል ድረስ ጌታ ሆይ እንድታስተካክለን እንድታሳምረን ውበት እንድትሰጠን እንጸልያለን። ክብር ሁሉ ላንተ ይሁን። በዚህ አሁን በዚህ ሮም ውስጥ ያሉትን ወንድሞች እህቶቼን ሁሉ ባርካቸው። በነገር ሁሉ የተባረኩ ይሁኑ። በሚያስፈልጋቸው ሁሉ አምላኬ እንደ ባለ ጸግነት መጠን ባርክ። ደግሞ ከእኔ ልመልሰው ያልቻልኩት ጥያቄ አለ። ሁልጊዜ ማንም ሊመልስ ሁሉን ነገር አይችልም፣ ነገር ግን አንተ ትመልሳለህ። ስለዚህ ለነፍሷ እግዚአብሔር ወይ በሚገባት መንገድ ጥያቄ ላለባቸው ሁሉ መልስህን አንተ ስለምትሰጥ አሁንም ጊዜን ሰዓቱን ላንተ ሰጠን። ይህን የማይወዱ እርኩሳን መናፍስት ማናቸውንም አሰራር በስም ስልጣን እንቃወማለን። የክፉ ኃይላት ሁሉ የታሰሩ ይሆኑ። ቅዱሳን መላእክቱ ግን ቃልህን የሚያገለግሉ ለቃልህ የሚንቀጠቀጡት እነሱ ከኛ ጋር ስላሉ እናመሰግንሃለን። ክብርን ሁሉ እንሰጥሃለን። ጀምረን እስከምንጨርስ ስለምትረዳን ጌታ መንፈስ ስለምታስተምረን እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የጌታ ስም ብሩክ ይሁን። ክብር ሁሉ ለጌታ ይሁን። የአዲስ ኪዳን የጸጋ ስርዓቶች ወይም የአዲስ ኪዳን ስርዓቶች ማለት ይቻላል። እንደምታውቁት ብሉይ ኪዳን በስርዓት የተሞላ ኪዳን ነው። ራሳቸውም እንደሚናገሩት እኛና አባቶቻችን ልንሸከመው ያልቻልነው ያጎበጠን ኪዳን ነው ብለዋል። እውነትም በመጽሐፍ ቅዱስ ላይ እንደው ዝም ብለን እንኳን ብንመለከት ወደ 7 ወደ የሚሆን የአዲስ ኪዳን የብሉይ ኪዳን ስርዓት አላቸው። የመጀመሪያው የአይሁድ በዓል የሚጀምረው በሰንበት ነው። ሰንበት የሚባል አላቸው። 7ኛ ቀንን ቅዳሜን ማለት ነው። ከአርብ ማታ ይጀምሩና ቀኑ ሙሉ አይሰሩም፣ ምንም ነገር አያደርጉበትም። ያ ትእዛዝ ተሰጥቷቸዋል። ያንን ባያደርጉ ግን ቅጣት አለው። ሰንበት አላቸው። ይህንን በዘሌዋውያን ከ23 እስከ 2 ማየት ትችላላችሁ። ሌላ የቂጣ በዓል የሚባል አላቸው፣ የፋሲካ የምንለው ማለት ነው። እሱም ዘጸአት 12 ከ1 እስከ 20 ማየት ትችላላችሁ። ከግብጽ የወጡበት መታሰቢያ ነው። እሱ ፋሲካ ይባላል። የመከር በዓል የሚሉትም አላቸው። እሱ በፋሲካ ባለፈ በ7 ሳምንት በኋላ የሚካሄድ ነው። እሱ ደግሞ ምንድን ነው? በአጨዳ ጊዜ ወይም የእህል አዝመራ መከር ነው። የመከር በዓል ስለሆነ እህላቸውን ሲያጭዱ ማለት ነው። የደስታ በዓል ነው የሚያደርጉት። በዛው ድሃውንም ያበላሉ፣ በነፃ እንዲያበሉ እንዲያጠጡ፣ እግዚአብሔር ያላቸውንም እንዲሰጡ በዛም እግዚአብሔርን እንዲስቡ ማለት ነው። ደስታ በዓል ያደርጋሉ። ዘጸአት ከ23 ከ16 ከ32 እዛ ላይ አለ እና በሐዲስ ኪዳንም በሐዋርያ ስራ የአምሳ ምንድን ነው የአምሳኛው በዓል የሚባለው እሱ ነው። በሐዲስ ኪዳን የተካው ማለት ነው። አራተኛ የዳስ በዓል የሚሉት አላቸው። እሱ ደግሞ የዳስ በዓል የሚለው 15 ቀን ያህል እህላቸውን ካስገቡ በኋላ የእስራኤል ልጆች ሁሉ ተሰብስበው ለ7 ቀን ዳስ ሰርተው ማለት ድንኳን እንደ ድንኳን ነገር ሰርተው ለ7 ቀን ደስታ ፌሽታ ያደርጋሉ። ያ ዘሌዋውያን 23 ከ39 እስከ 43 አለ። ሌላ የመለከት የሚነፋበት ቀን የሚባል በዓል አላቸው። እዛው ዘሌዋውያን 23 ሁሉን ነገር ይነግራናል። ማስተሰሪያ ቀን የሚባል አለ። በሰባተኛው ወር በአስረኛው ቀን አይሁድ ሁሉ ራሳቸውን እያዋረዱ የአስቴር በአስቴር ዘመን የተጨመረው ነው። ፉሪም የሚባል የአይሁድ ከጠላቶቻቸው በዳኑ ጊዜ ያንን እዛ በምርኮ ዘመን ሆነው የደነገጉት ስርዓት ነው። እነዚህ ስርዓቶች አሏቸው። በእነዚህ ሶስቱ ከዚህ ውስጥ ሶስቱ በዓላት የአይሁድ ወንድ ሁሉ ከየትም ስፍራ በኢየሩሳሌም ይሁን ከየትኛውም ስፍራ የመምጣት ግዴታ አለበት። የትም ቢኖር ዓለም ዙሪያ ቢኖር ማለት ነው። ለዚህ ነው የመጀመሪያው የፋሲካ ነው፣ ሁለተኛው የበዓለ ሃምሳ ያል ነው የመከሩ እና ሶስተኛው የዳስ በዓል በሚባለው ጊዜ ከየትም ስፍራ ያለ አይሁድ ወንድ ሁሉ ነው የሚለው ተሰብስቦ እዛ ኢየሩሳሌም መምጣት አለበት እና እንደምናስታውሰው ለዚህ ነው የመንፈስ ቅዱስ የወረደ ቀን የባለ ሀምሳ ጊዜ ነው የወረደው። የአይሁድ ወንድ ሁሉ በተሰበሰበበት ከዓለም ዙሪያ ሁሉ በመጡበት ማለት ነው። እንግዲህ የብሉይ ኪዳን ስርዓቶች ይሄ ብቻ አይደለም። ሄዳችሁ ዘሌዋውያን፣ ዘዳግም፣ ዘኍልቍ ስታዩ በጣም ብዙ ነው። በየቀኑ ለእያንዳንዱ ነገር የሚያደርጉት ስርዓት አላቸው። እኛ የአዲስ ኪዳን አማኞች የጌታ ስም ብሩክ ይሁን ክርስቶስ ኢየሱስ ከዚህ ሁሉ አሳርፎናል። ክርስቶስ መርገማችንን፣ ኃጢአታችንን፣ በደላችንን በመስቀል ላይ ይዞ ደሙን ራሱን ደም አፍሶ እሱ ካህናችን፣ እሱ መስዋዕታችን፣ እሱ ኪዳናችን፣ እሱ ሁሉ ነገራችን ሆነልን። ኢማጂን አስቡት። አሁን እነዚህን ሁሉ በዓላት ዛሬም የሚደረግ ቢሆን ምን አይነት ህይወት እንደሚኖረን አስቡ። ነገር ግን ክርስቶስ ሁሉ በሁሉ ሆኖ ሁሉን ጨርሶት፣ ለዚህ ነው ተፈጸመ ያለ ሁሉን ነገር ጨርሶ ለአባቱ ቅዱስና ካህን አድርጎ ስላቀረበን ከእነዚህ ሁሉ ስርዓቶች ነጻ ሆነናል። ግን አዲስ ኪዳንስ የለውም ወይ? አለው። ሁለት ስርዓት በተለይ ክርስቶስ ራሱ የሰጠው ስርዓት አለ ብለናል። ያ የመጀመሪያው ጥምቀት፣ ሁለተኛ ቅዱስ ቁርባን ነው ብለናል። የጌታ እራት ጥምቀትና የጌታ እራት ቅዱስ ቁርባን ማለት ይቻላል። ስጋው ደሙ ይሉታል። የፍቅር ግብዣ ይባላል። የተለያየ ስም ይሰጡታል። ያው ግን የጌታ እራት ነው። ክርስቶስ ኢየሱስ አልፎ በተሰጠበት በሐሙስ በጸሎተ ሐሙስ በሚባለው ማለት ነው ራት የፋሲካ ዕለት ማለት ነው። ራት ከበሉ በኋላ ማታ ተነስቶ ዳቦን ወይም የሚበሉትን እንጀራ ቆርሶ ይሄ ስለ እናንተ የሚቆረሰው ነው፣ እንካችሁ ብሉት፣ ለመታሰቢያ ያድርጉ አላቸው ይላል። እንደገና ደግሞ ጽዋውን ከራት በኋላ አንስቶ ይሄ የሐዲስ ኪዳን የሚሆን ደሜ ነው፣ በጠጣችሁት ጊዜ ሁሉ ለመታሰቢያ ያድርጉት አላቸው ይላል። እና ሁለት ስርዓቶችን ጌታ ኢየሱስ ክርስቶስ ራሱ ደንግጎልናል። ጥምቀትንም ራሱ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉልኝ ብሎ ጌታ ራሱ የደነገጋቸውን ዛሬም ቤተ ክርስቲያን ይሄንን ትከተላለች። እነዚህ ሁለት ስርዓቶች የምናደርጋቸው ለመዳን አናደርጋቸውም። ደህንነት ሊያመጡልን አይችሉም። ለደህንነት አይደለም የምናደርጋቸው፣ ግን የዳንን ስለሆንን ነው የምናደርጋቸው። የዳነ ሰው ነው የሚጠመቀው። የዳነ ሰው ነው የጌታን እራት የሚወስደው። ጥምቀት አያድነንም። የዳንን ስለሆንን ነው የምንጠመቀው። ይሄ የሚያድነን ቢሆን ያ ጌታ ኢየሱስ በቀኝ የተሰቀለውን ሰው ተመልከቱት። እሱ ዛሬ በመንግስቴ በመጣህ ጊዜ አስበኛለሁ አስብሃለሁ አለው። ጥምቀት እንግዲህ የመዳን ሪኳየርመንት ቢሆን ኖሮ እሱ ከዛ ወርዶ መጠመቅ እንግዲህ አይችልም፣ ኦልሬዲ መስቀል ላይ ነው። ነገር ግን አይደለም፣ ጥምቀት ለደህንነታችን ሪኳየርመንት አይደለም፣ ለመታዘዛችን እንጂ። ስለ ዳንን ነው የምንጠመቀው። ስለ ዳንን ነው የክርስቶስ ኢየሱስ ሞትና ትንሣኤ ስለገባን ነው ከክርስቶስ ጋር ለመተባበር የምንጠመቀው። እስቲ ከመጀመሪያ ቅዱስ ቁርባንን እንጀምርና እንየው። ቅዱስ ቁርባን እንዳልኳችሁ ጌታ አልፎ ለሞት በተሰጠበት ማታ ቀን ነው ከደቀ መዛሙርቱ ጋር የፋሪሲ ጋር እራት ሲበላ ይሄንን ስርዓት እንካችሁ ብሎ የጀመረው። ፋሲካ የተጀመረው በመጽሐፍ ቅዱስ ፋሲካ የሚለው የመጣው ከዘጸአት 12 ከአንድ እስከ 17 ድረስ እናገኘዋለን። ዘጸአት ምዕራፍ 12 ከአንድ እስከ 17 እስራኤላውያን ላይ በግብጽ በነበሩበት ጊዜ ዮሴፍን የማያውቅ ንጉስ ተነሳ፣ አስጨነቃቸው፣ ወደ እግዚአብሔር ጮሁ፣ እግዚአብሔር ሙሴን ሰጠ። ሙሴ 40 ዓመት ወደ ምድረ በዳ ሄደ፣ ሰለጠነ፣ ትሁት ሰው ሆኖ ተመለሰ። ከዛ በኋላ ህዝቤን ልቀቅ ብሎ ፈርዖንን አናገረ። ፈርዖን ግን ልቡን አደነደነ። ስለዚህ 9 መቅሰፍቶች በ9 አማልክቶቻቸው ስም መቅሰፍት ወረደ። እግዚአብሔር ያደረገው ዮሐናው 9ኙም 10 ኢንፋክት 10 አማልክቶች ስም የሚያመልኳቸው አማልክት እያንዳንዱ ለልጅ ልጅ ለመባረክ የሚያመልኩት አለ፣ ለእህል ብለው የሚያመልኩት አለ፣ ለውሃ እያሉ የሚያመልኳቸውን በሙሉ እግዚአብሔር እያንዳንዱን በመቅሰፍት መታ ወይም አማልክቶቻቸውን አዋረደ ማለት ነው። ያንን አድርጎ የመጨረሻው 10ኛው መቅሰፍት ግን እስራኤልንም እንደሚመለከት ነገራቸው። ኦንሊ ግብጻውያንን ብቻ አይደለም እስራኤልንም ይመለከታል ወይም አይሁድንም ይመለከታል። ነገር ግን አንድ ማምለጫ መንገድ አለ። እሱም አንዲት ጠቦት ወስዶ ያንን በማረድና በመቃኖቻቸው ላይ በመርጨት ደሙን በዛ የመዳን መንገድ እንዳዘጋጀላቸው ነው። አንድ አመት ተባት የበግ ነው ማዘጋጀት የሚችሉት እና ለአምስት ቀን ቤታቸው ኬፕ ያደርጉታል። እና አስቡት ያንን በግ በየቀኑ ባዩት ጊዜ ምትኬ ስም ሳያወጡለት አይቀሩም። በጉን በየ በሚያዩት ጊዜ ምክንያቱም የበኩር ልጅ ምትክ ነው ያ። እናትየዋ በኩር ብትሆን እናትየዋም ትሞታለች። አባትየው በኩር ከሆነ ይሞታል። ኦፍኮርስ ልጅ ካለ የመጀመሪያው ልጅ ይሞታል። ማንም እዛ ቤታቸው ውስጥ ያለ ሰው በኩር ሆነ የተወለደ በሙሉ በዚህ በሞት መልአክ ይመታል፣ ይሞታል። ለዛ መዳኛ ምትክ ተደርጎ የተዘጋጀው ጠቦቱ የአንድ አመት ጠቦት ነው። ስለዚህ በጣም ተንከባክበው ቤት ውስጥ የሚያስቀምጡት ይመስለኛል እስኪታረድ እንዳይጠፋም እና ባየው ቁጥር ልጁ አሁን ለምሳሌ በኩር ልጁ ባየው ቁጥር ይሄ ነው ይሄ ሞት የሚወስደው ይሄ ነው የኔን ደም የኔን ሞትና ስቃይ የሚወስድልኝ ቤተሰቡም የእኛን እንባና ለቅሶ የሚወስደው ይሄ በግ ነው እያሉ ሳያስቡ አይቀሩም። ስለዚህ ያ በግ በታረደ ጊዜ ደሙ በመቃኖቻቸው ላይ ሲቀባ የሞት መልአክ መጣ። የግብፅን ሰፈር በሙሉ በኩር ስለገደለ ከንጉሱ ከፈርዖን ጀምሮ እስከ ታች ወፍጮ እስከምትፈጭ ሴት ድረስ ታላቅ ለቅሶ ሆነ ይላል። ታላቅ ሐዘን በግብፅ ወረደ። ነገር ግን በእስራኤል ሰፈር ግን በበጉ ምክንያት ቆመው ነው ሌሊቱን ሲየበሉት ከመራራ ቅጠል ጋራ። አይ ዶንት ቲንክ ፌሽታ የሚኖራቸው ግን ድንጋጤ ይኖራቸዋል። መቼም ሰው ለቅሶ ሀዘን እየሰማ ደስታ ያደርጋል ብዬ አላስብም። ግን ሞታቸውን የወሰደላቸው ያ በግ ነው። ለቅሷቸውን የወሰደ እነሱም ጋር ያ ለቅሶ ነበረ፣ እነሱ ጋርም ይሆን ነበረ። ግን ያ በግ ነው የታረደው። በግ በመቃኖቻቸው ላይ የተፈሰሰ ደም ያን ሞት ወስዶላቸዋል። እና ተዘጋጅተው ተጠንቅቀው ያንኑ ሌሊት ወጥተው በድል ወጥተው ግብፅን ለቀው ሄዱ ማለት ነው። እኛ ራሳችን የጌታን ራት ስናስብ ያንን ደም ማሰብ አለብን። ያንን የታረደውን ኢየሱስን ምትካችንም ማሰብ አለብን። ያ ቀን እንደው በጣም በስርዓትና በደስታ ልናከብረው የሚገባ ቀን ነው። የጌታ ራት በምንወስድበት ጊዜ ለምን ሞታችንን የሞተልን እሱ ነው። በእኛ ምትክ ነው ተተክቶ ክርስቶስ በመስቀል ላይ የሞተው እና ለዘላለም የእግዚአብሔር ልጆች አድርጎ ያስታረቀን ያ ደም ነው። ስለዚህ ያንን በምንበላና በምንጠጣበት ጊዜ ወይም የጌታን ራት በምናደርግበት ጊዜ ይህን እንድናስብ ነው። እነዚህ ሰዎች በድል ለቀው ግብፅን ወጥተው ሄዱ። ተመልከቱ፣ ያ ቀን የሞት ቀን፣ የሞቱ ድል ብቻ አይደለም፣ ለዘላለም ከታሰሩበት የባርነትም ያመለጡት በዛ ደም ነው። አልለቀም ብሏል። የመጨረሻ ያ ሁሉ መቅሰፍት እየወረደበት ለመልቀቅ ፈቃደኛ አልነበረም ፈርዖን። ነገር ግን ለመልቀቅ የተገደደበት ዋናው ምንድን ነው? ሞት በቤቱ ስለገባ የማይችለው ነገር መጣበት። ከማይችለው አምላክ ጋር ጦርነት መግጠም አቃተው። ስለዚህ ለግብፃውያን ለእስራኤላውያን ትልቅ ድል ነው። ከግብፅ ለስንት ለ420 ዓመት ከታሰሩበት የባርነት ቀንበር ነፃ ወጥተው የሄዱት በዛ ደም ነው። እኛም እንደዚሁ ነው። ከታሰርንበት ከሞት ቀንበር አሁን ቅድም እህቴም ስትጠይቀኝ የነበረው ከኃጢአት ከሞት ቀንበር ነፃ ያወጣን ያይፈሰሰ ደም ነው፣ የክርስቶስ ኢየሱስ ደም ነው። በዚህ ልንቀልድ አይገባም። በዚህ ደም በጣም ልናከብረው እለት በእለት ስለዚህ ደም እግዚአብሔርን ልናመሰግን ይገባናል። ስለዚህ የጌታ እራት በምንወስድበት ጊዜ በማቴዎስ ወንጌል 26 ከ26 እስከ 28 እንደዚህ ይላል። ማቴዎስ ወንጌል 26 ከ26 እስከ 28 ሲበሉም ኢየሱስ እንጀራ አንስቶ ባርኮም ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ሉቃስ እንደዚህ ይላል። ሉቃስ 22 ከ19 እስከ 20 ሉቃስ 22 ከ19 እስከ 20 እንጀራም አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ስጋዬ ነው፣ ይህን ለመታሰቢያ አድርጉ አላቸው። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህን ጽዋ ስለ እናንተ የሚፈስ ደሜ የሚሆን የአዲስ ኪዳን ነው አላቸው። አዲሱ ኪዳን እዚህ ጋር ነው የተጀመረው። በክርስቶስ ኢየሱስ ደም ነው አዲሱ ኪዳናችን የመጣው። የኮርማና የበጎች ደም አይደለም የኛ ኪዳን። እግዚአብሔር ከኛ ጋር ኪዳን ያደረገው በግና ኮርማ አርደንለት አይደለም። የሙሴ ሕጉ ሲሰጥ ሕጉን ሁሉም እናደርጋለን ብለው በሲና ተራራ ላይ በነበሩ ጊዜ ሲሉ ሙሴ ኮርማዎችና የበጎች ደም አርዶ ደሙን ረጨ ነው የሚለው። ረጨና ኪዳን አደረጉ ይላል ብሉይ ኪዳን። አዲሱ ኪዳን ግን በክርስቶስ ኢየሱስ ደም ቀራኔው መስቀል ላይ እሱም በተራራ ላይ የፈሰሰ ደም ነው። በዛ ደም እንካችሁ፣ ይህ አዲሱ ኪዳን ነው። አሮጌውን ኪዳን ያስረጀ ሞታችንን የሞተልን ትልቁን ጫንቃ ከላያችን ላይ ያንከባለለልን ይሄ አዲሱ ኪዳን ነው። ይህንን ሁል ጊዜ አስቡት። በበላችሁና በጠጣችሁ ቀን ሁል ጊዜ አስቡት። በአዲስ ኪዳን ቤተ ክርስቲያን የጌታ እራት በመባል ይታወቃል። የጌታ እራት ይሉት ነበር። እንዳልኳቸው የፍቅር እራት ይባል ነበር። አሁን በኦርቶዶክስ ስጋው ደግሞ ወይም ቅዱስ ቁርባን ይባላል። በተለያየ ስፍራ ቅዱስ ቁርባን የሚለው እንትን አለ። የጌታ እራት አይላክ የጌታ እራት የጌታ እራት ይባላል። አንደኛ ቆሮንጦስ 11 ከ24 እስከ 26 አንደኛ ቆሮንጦስ 11 ከ24 እስከ 26 እዛ ጋር ሐዋርያ ጳውሎስ ስለ ቆሮንጦስ ሰዎች ይሄ የተጻፈበት ምክንያት እናውቃለን። ችግር ስለፈጠሩ ነው። የጌታን እራት ስለናቁ ነው። ወይም ስላልገባቸው ነው ይሄ የተጻፈበት ምክንያት። ስለዚህ እዛ ላይ ምንድን ነው የሚለው? ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ ምንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉ አለ። እንደዚሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉ አለ ብሎ እዛ ቀደም ያየነውን በማቴዎስና በሉቃስ ላይ ያየነውን ሐዋርያው ጳውሎስ እንደገና መልሶ ያሰፈረልን እዛ ላይ ለነሱ ብዙ ነገር ነው የሚነግራቸው። ቆሮንቶስ ቤተ ክርስቲያን ላይ ብናይ ምክንያቱም በበላችሁትና በጠጣችሁት ቀን ሁሉ ይሄንን ለመታሰቢያ አድርጉልኝ። የጌታን እራት በወሰድን ቀን ሁሉ በምንወስድበት ጊዜ ሁሉ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የሚታሰብበት ነው። የሀዘን ጊዜ አይደለም፣ የደስታ በደስታ የሚታሰብበት ጊዜ ነው። ሞተልኝ፣ ሞቴ ሞተልኝ፣ ቁስሌን ቆሰለልኝ፣ ሀበሳዬን ወሰደልኝ፣ የዕዳ ጽሕፈቴን ደመሰሰልኝ እያልን የወደቀ የሚነሳበት ነው። ወደፊት የምንልበት ነው። የደከመ የሚነሳበት ቀን ነው። ጌታን ሰለብሬት የምናደርግበት ቀን ነው። ሞትና ትንሣኤው እንጂ አመታት እየጠበቅን አይደለም። በአመት አይደለም አንድ ጊዜ ክርስቶስን ፋሲካ ወይም እንትን ብለን ጠብቀን አይደለም ክርስቶስ ኢየሱስ ሞትና ትንሣኤ የምናስበው። በበላንና በጠጣን ቁጥር፣ የጌታን እራት በወሰድን ቁጥር ሁል ጊዜ ክርስቶስ ኢየሱስ ሞትና ትንሣኤ እንድናስብ ነው። በየቀኑ ይሄማ በላይፋችን መሆን ያለበት ሁልጊዜ እንድናስበው ነው። የሐዋርያት ስራ፣ ሐዋርያት እንዴት ነበር የሚያደርጉት? ሐዋርያት እንግዲህ ጌታ ክርስቶስ ለደቀ መዛሙርቱ ከሰጠ በኋላ ያው እናውቃለን፣ ጌታ ኢየሱስ ሞተ፣ ተነሳ፣ 40 ቀን 40 ሌሊት እየተመላለሰ ደቀ መዛሙርቱ እንደገና ወደ ነበሩበት ቦታ ከመለሰ በኋላ ወደ አረገ እና ከ10 ቀን በኋላ እንዲጠብቁ በ50ኛው ቀን መንፈስ ቅዱስ ወረደ። ያ ጵራቅሊጦስ የሚባለው ወይም ጴንጤቆስጤ ቀን የሚባለው በግሪክ በ50ኛው ቀን ማለት ነው። ያ በ50ኛው ቀን የእግዚአብሔር መንፈስ በሐዋርያቱ ላይ ወረደ እና ከዛ በኋላ ምንድን ነበር የሚያደርጉት? በሐዋርያት ስራ ምዕራፍ 2:42 ላይ በሐዋርያት ትምህርትና በህብረት እንጀራንም በመቁረስ በጸሎት ይተጉ ነበረ። ከዛም ምግባቸውን በደስታ ይመገቡ ነበር የሚላለ ስለ ምግብ። ይሄ እንጀራ መቁረስ የሚሉት የጌታን እራት ነው። የጌታ እራት ነው። ትምህርት አለ፣ ህብረት አለ፣ ጸሎት አለ፣ እንጀራ መቁረስ አለ። በተሰበሰቡ ጊዜ ሁሉ ነው ይሄን የሚያደርጉት። የሚድኑትም በእነሱ ላይ እለት በእለት ይጨመር ነበር ይላል። ለምን? ሁልጊዜ ሞቱ ትኩስ ነው፣ ደሙ ትኩስ ነው ለእነሱ። የክርስቶስ መስቀል ላይ ሞት ትኩስ ነው ለሐዋርያቱ ለደቀ መዛሙርቶቹ። ስለዚህ ይመሰክራሉ፣ ስለ ክርስቶስ ኢየሱስ ሞትና ትንሣኤ ይናገራሉ። እናንተ የሰቀላችሁት ኢየሱስ እግዚአብሔር የሞትን ጣር አጥፍቶ አስነሳው ሲል፣ ወንጌል ማለት ክርስቶስ ነው። ከዳዊት ዘር የነበረው የተነሳው፣ ከሙታን መነሳት የተነሳው ይሄ ነው። ወንጌል ክርስቶስን ማወጅ ነው። ስለዚህ ይህንን እያሉ ስለሚያወሩ የሚድኑት ሁሉ እለት በእለት በእነሱ ላይ ይጨመሩ ነበረ። እንደገና ይላል ደግሞ የማያምኑት እንኳን ያከብሯቸው ነበረ፣ በህዝብ ፊት ሁሉ ሞገስ ነበራቸው ይላል። እና እንጀራቸውን የቤታቸው ሄደው እንጀራቸውን በደስታ ኮሌስትሮል የለ፣ በሽታ የለ፣ ዲያቤቲክ የለ፣ ምን የለም፣ በደስታ ምክንያቱም እዚህ ጋር እየወሰዱት ያሉት የክርስቶስ ኢየሱስ ስጋና ደም ምሳሌ የሆነው የመገረፋቸው የበሽታቸው ነጻነታቸውን ነው። ሁልጊዜ ፍሬሽ ነው በአእምሯቸው ላይ። ሰው የሚያስበው ነው የሚሆነው ይባላል። የሚያስበው ነው ማንነቱ፣ የሚያስበው ነው ሀሳቡ ነው መጀመሪያ ማን ተግባሩ ነው የሚገልጸው። ስለዚህ ውስጣቸው ሞልቶ የያዘው ልባቸውን ገዝቶ የያዘው የክርስቶስ ኢየሱስ ሞትና ትንሣኤ ነው። ስለዚህ ልባቸውና ነፍሳቸው የተያዘችው በዛ ስለሆነ ኃጢአትም ለማሰብ ጊዜ የላቸውም። አእምሯቸው በእግዚአብሔር መንፈስ የተሞላ ነው። ክርስቶስን ነው የሚያስቡት፣ ሞቱን ነው የሚያስቡት፣ ትንሣኤውን ነው የሚያስቡት፣ መምጣ እንደገና መመለሱን ነው የሚያስቡት። ስለዚህ ለሕዝብ ሁሉ ያውጁ ነበረ ሞትና ትንሣኤውን፣ የሚድኑትን በእነሱ ላይ ይጨመሩ ነበረ ይለናል። የፍቅር ግብዣ ነው የጌታ እራት። እግዚአብሔር ነው ፍቅር ልጁን ነው የጋበዘን። የፍቅር ድግስ ነው። እግዚአብሔር ልጁን ነው ለዓለም ኃጢአት የሰጠው። እግዚአብሔር ልጁን እኮ ነው የጋበዘው ለዓለም። ስጋውን ደሙን አፍስሶ ጋበዘ እግዚአብሔር። ኑ በዚህ በልጄ በኩል ድናችሁ ወደ እኔ ኑ፣ የእግዚአብሔር ልጆቹን ወደ እኔ ኑ ብሎ በር ከፈተ። ስለዚህ የጌታ እራት ዓላማው ምንድን ነው? ለምንድን ነው የጌታን እራት የምናደርገው? የመጀመሪያ ሞትና ትንሣኤውን ለሌሎች ለመናገር፣ እኛ ለማሰብ፣ እንደገና ለሌሎች ለመናገር ነው። የክርስቶስ ሞትና ትንሣኤ በየጊዜው መታወጅ አለበት። በየጊዜው ስንመሰክር ሁልጊዜ ሞትና ትንሣኤውን ነው መናገር ያለብን። ሰዎች ሞቶዋል ብሎ ብቻ እንዲያቆም አይደለም፣ ሞቶልሃል ብቻ አይደለም፣ ሞቶልሃል፣ ክርስቶስ ደሙን አፍስሶልሃል ብቻ አይደለም፣ ተነስቷል፣ ተመልሶ ይመጣል። ህይወቱ የሚቀጥል ዘላለማዊ ህይወት ነው የሚሰጥ። እዚህ ምድር ላይ ብቻ አይደለም፣ ኃጢአትህን ብቻ ሶልቭ አድርጎ እዚህ ምድር ላይ ያለውን ነገር ሶልቭ አድርጎ የሚተውህ አይደለም። ሞቷል፣ ተነስቷል፣ ተመልሶ ይመጣል። አንተም ከእሱ ጋር ሞተህ ከእርሱ ጋር ትነሳለህ ስታምነው። ስናምነው ከእርሱ ጋር ሞተን ከእርሱ ጋር ያው እንሆናለን፣ ሆነናል። ጥምቀት ማለት ያ ነው ዓላማው፣ የምንጠመቀው ለዚህ ነው። ስለዚህ ሞትና ትንሣኤውን ለሌሎች ለማወጅ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 እንደሱ ነው የሚለው፣ ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ይህንን ጽዋ በጠጣችሁት እንጀራውን በበላችሁ ጊዜ ጌታ ኢየሱስ እስኪመጣ ድረስ ነው። እንትኑ ገደቡ ደግሞ ሞቱን እንጂ ትንሽ ጊዜ አይደለም፣ ለአንድ ወር ወይም የዛን ቀን አይደለም የተባል ነው። ክርስቶስ ኢየሱስ ተመልሶ እስኪመጣ ድረስ ወይም የእኛ ደግሞ የምድር ህይወታችን እዚህ እስኪያቆም አዘድ ኢንዲቪዥዋል። ቤተ ክርስቲያን ግን ሁል ጊዜ ክርስቶስ ኢየሱስ መጥቶ እስከሚወስዳት ድረስ ይሄ ተልእኮዋ ነው። ይሄ ትልቁ ተልእኮዋ ነው። ስለዚህ የክርስቶስ ኢየሱስ ሞትና ትንሣኤ ለማወጅ የጌታ ራስ ፍሬሽ እንድንሆን ያደርገናል። ትኩስ ሆኖ እንድናየው፣ ደሙን ትኩስ፣ ስጋው ትኩስ መሆኑን እንድናስብ ያ ስለሚረዳን የጌታ ራት የምንወስደው። ሁለተኛ ጌታ በቤተ ክርስቲያን ውስጥ ያሉ ምዕመናን እርስ በርሳቸው ህብረታቸው እንዲጠናከር ነው። እርስ በርሳቸው ህብረታቸው ይጠናከራል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ሐዋርያው ይሄንኑ አስመልክቶ ሲጽፍ፣ ስለዚሁ ስለ ጌታ እራት ሲጽፍ ምን ይላል? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለን አንድ አካል ነን፣ ሁላችንም አንዱን እንጀራ እንካፈላለን። የተቆረሰልን ስጋ አንድ ነው፣ የፈሰሰልን ደም አንድ ነው። አንድነታችን ከዚህ ከአንዱ እንጀራ ነው የበላ ነው፣ ከአንዱ እንጀራ ነው የምንጠጣው። ያ ማለት አንድ ጌታ ነው ያለን፣ አንድ አገር ነው ያለን፣ አንድ ህይወት ነው ያለን፣ አንድ አምላክ ነው ያለን። ስለዚህ አንድነታችን ከማንም ከስጋ ዘመዶቻችን የበለጠ ነው። ይሄኛው ዘላለማዊ ቤተሰባዊነት ቤተሰብ ነው የሆን ነው የስላሴ ቤተሰብ ነው የሆን ነው የእግዚአብሔር ቤተሰብ ነው ያደረገን ክርስቶስ በመስቀል ላይ የሰራው ስራ። ስለዚህ የጌታን ስጋ ማለት ነው ጌታ እራት ስንወስድ ህብረታችን አንድነታችን እንዲጠነክር ነው። አዎ አንዳንድ ጊዜ የሚሰበክ ስብከት አለ። እዛን ቀን ንስሐ ግቡ፣ ይቅር ያላላችሁ ሰው ካለ እዛ ጋር ይቅር ተባባሉ። በፍጹም እኔ እሱ ልክ አይደለም ብዬ ነው ማምነው በእውነት ለመናገር። ለምን እየተጠበቀ የጌታ አራት ለት ከሆነ ንስሐ ምን ይቅርታ ምን ተያየቀው ችግር ውስጥ ነው ያለ ነው። እውነት አልገባንም ማለት ነው። ክርስቶስ ማለት ራሱ ክርስትና ምንም አልገባንም አይደለም። ኢሚዲየትሊ ነው የሚለው፣ ፀሐይ አይገባባችሁ ነው የምንባለው፣ አይንጋ ነው የሚባለው፣ አይምሽባችሁ ለሊት እንዳይነጋ ይቅር ማለትን። ሁልጊዜ ይቅርታን መቀበልና መስጠት ኦፕሽን አለ፣ ምርጫ የሌለው ነገር ነው የክርስትና ህይወት ላይ። በቃ ክርስቶስ ይቅር ስላለን፣ ምክንያቱ ሪዝኑ ክርስቶስ ይቅር ስላለን ነው እንጂ የይቅርታው ትንሽነትና ትልቅነት አይደለም። እኛ በጣም ይቅር ባዮች ስለሆንን አይደለም፣ ወይም በቃ ምን ይሻለኛ ብለን አይደለም። በቃ ልኩ ክርስቶስ ስለሆነ ነው። በቃ ኃጢአተኞች ሆነን በደለኞች ሆነን የማንጠቅም ሆነን እግዚአብሔር ይቅር አለን በልጁ። ስለዚህ የይቅርታ ምክንያታችን ያ ነው፣ ምክንያቱ ያ ነው። ስለዚህ ይቅር እንደሱ ይባላል። ብዙ ጊዜ ስለሚቸገሩ ነው። እውነት ነው፣ ቤተ ክርስቲያን ውስጥ ችግር አለ። ተለምኖም ሰው ይቅር ስለማይባባል ብዙ ነገር ተብሎም ይቅርታ መደራረግ ስለሚከብድ አትሊስት በዛ ለማስፈራራት ይመስላል፣ ወይም እዛ ላይ እንትን ለማድረግ ይመስላል እንደዛ ተተለመደ እና ይላሉ። ከችግር የተነሳ ነው እንጂ እውነተኛውን ነገር በሐዋርያት ቤተ ክርስቲያን ላይም ብናይ እንደሱ አይሄድም። ሐዋርያው ጳውሎስም ሁልጊዜ ኮንትኖችን ኮሬክት ያደርጋቸዋል። እነሱ ጋር ምንመልከታቸው አሁን እነዚህ ለቆሮንቶስ ቤተ ክርስቲያን ይሄም ሲጻፍ ችግር ስለነበራቸው ነው። ችግሮቻቸውን እንመለከታቸዋለን ከጌታ አራት ጋር በተያያዘ እንዴት ሶልፍ እንደተደረገ። ስለዚህ ማሰብ ያለብን ግን አንድ ስጋ አንድ ደም ነው የፈሰሰልን። ስለዚህ አንድ ነን። ስንወስድ የጌታን እራት ከአንዱ ነው እየወሰድን ያለ ነው። ስለዚህ አንድነታችንን ሞር ያጠነክረዋል፣ ህብረታችንን ሞር እንዲጠነክር ያደርገዋል። የጌታን እራት ስንወስድ በዚህ እውቅና በዚህ እውቀት ስንወስደው ማለት ነው። ሌላው ጌታ ኢየሱስ ተመልሶ መምጣቱን ነው የሚያሳየን የሚያስታውሰን። የጌታን እራት ስንወስድ ጌታ እስኪመጣ ድረስ ስለተባልን ጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣም ደግሞ ያስታውሰናል። ስለዚህ ሞቱን ብቻ አይደለም፣ ትንሳኤውን ብቻ አይደለም፣ ጌታ ደግሞ ተመልሶ ይመጣል። ተመልሶ እንደሚመጣም የዛን ቀን የምናስታውስበት ነው። እንጀራው ወይም ህብስቱ የጌታን ስጋ ያመለክታል። ወይም ምሳሌነቱ የምንወስዳት ያቺ ትንሽ ነገር ወይም እንግዲህ በአሁን ጊዜ ዘመናዊ ስለሆነ የተገዛች ትንሽ ነገር አለች፣ እሷም ሆነች ወይም ሪል የሆነ ዳቦ የሚቆረሰው እሱ ስጋውን ነው የሚያመለክተው። የተቆረሰ ስጋውን ነው የሚያመለክተው። ክርስቶስ ኢየሱስ ስጋው ተቆርሷል ወይ? አዎ፣ ይህንን ይነግረናል። ኢሳያስ 53 ከሁለት እስከ አምስት ይነግረናል። መልክና ውበት የሌለው ባየነው ጊዜ እንወስደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የህማም ሰው ደዌን የሚያውቅ ነው። ሰው ፊቱን እንደሚመልስበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ ህማማችንን ተሸክሟልና፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በሱ ላይ ነበረ፣ በሱ ቁስል እኛ ተፈወስን ይለናል ኢሳያስ። ይሄ ተቆስሏል፣ ኢየሱስ ቆስሏል። ይሄን ለማወቅ ዮሐንስ ወንጌል 19:34 ላይ ዮሐንስ ወንጌል 19:34 ነገር ግን ጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ፈሰሰ። ዮሐንስ 19:1 ላይም ዮሐንስ 19:1 እንደዚህ ይላል፣ በዚያን ጊዜ ጲላጦስ ኢየሱስን ይዞ ገረፈው፣ ወታደሮቹም ከሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። የሾህ አክሊል ማለት የሾህ አክሊል ነው። በጣም ትልልቅ ሾኮች ናቸው አሉ በዛ ጊዜ የሚሰሯቸው እንደ አክሊል እና ሲሰኩት ጭንቅላቱ ላይ እንዳለ ፊቱ ውሃ ነው የሆነው፣ በደሙ ማለት ነው። ማቴዎስ 27:27 በመቃን ራሱን መቱት። ማርቆስ 12:17-20 ዘበቱበት፣ ተፉት፣ ተፉበት፣ ራሱንም በመቃን መቱት ይላል። ጴጥሮስም ሲነግረን 2:22-25 ጴጥሮስ 2:22-25 እርሱም ኃጢአት አላደረገም፣ ተንኮሉም ባፉ አልተገኘም፣ ሲሰድቡትም መልሶ አልተሳደበም፣ መከራም ሲቀበል አልዛተም። ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ በስጋው ኃጢአታችንን መንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይለናል። የክርስቶስ ኢየሱስ ስጋ ተቆርሷል። ያ የተቆረሰው ስጋ ለእኔና ለእናንተ ነው። በመገረፉ ቁስል እንድንፈወስ፣ ጤነኛ እንድንሆን፣ በመንፈስም በነፍስም በስጋችን ጤነኛ ሆነን ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ለዓለም እንድናውጅ ነው። መሞቱን፣ መነሳቱን፣ ተመልሶ እንደሚመጣ ማን ያወራለታል? እኛ ካላወራን ስለ ክርስቶስ ሞትና ትንሣኤ ለሰዎች ካልነገረ ሞቱ እኮ ከንቱ ሆኖ ይቀራል። ሞቱ ለአንዳንድ ሰዎች ከንቱ ሆኖ ይቀርባቸዋል። መዳን ሲችሉ፣ በሞቱ መታደግ ስንችል ካላወራ ነው ሞቱ ከንቱ ሆኖ ይቀራል። ሐዋርያው ሞቱን ከንቱ አላረግም ይላል። ሞቱን ከንቱ አላረግም። ስለዚህ የጌታ ኢየሱስን ሞት ስጋው እንደተቆረሰ መጽሐፍ ቅዱስ ነግሮናል። እንደተተለተለ ፊልም ስላየን አይደለም። በዘ ፓሽን ኦፍ ክራይስት ጥሩ ነው። እሱ ላይ እንደውም ያ አይመጥነውም ይላሉ። እሱ አይመጥነውም፣ እሱ የወሰደውን ጉስቁልና መጽሐፉ ራሱ ገልጦልናል። ነቢያቶቹ ገልጠዋል። አጥንቶቹ እንደተቆጠሩ ነግረውናል። ደም ግባት እንደሌለ፣ ውበት እንዳጣ፣ እንወደው ዘንድ መልክና ግባት የለውም ብለው ነግረውናል። ምን ያህል እንደተጎሳቆለ ያ የሆነው ለእኔና ለእናንተ ነው። ስለዚህ የጌታን ራስ እንወስድ። ያ የክርስቶስ ኢየሱስ ደምና ስጋ የፈሰሰው ለከንቱ አይደለም፣ ለእኛ ነው። የእኛን ኃጢአት፣ የእኛን በደል፣ እኛን ሰው ለማድረግ ነው። እኛን የእግዚአብሔር ልጆች ለማድረግ ነው። ስለዚህ ሴሌብሬት ልናረገው፣ ልናከብረው፣ ልንወድሰው፣ ስለዚህ ጸጋ እግዚአብሔር ልናመሰግን የዛ ቀን ይገባል ማለት ነው። ወይኑ ደግሞ ጽዋው ምኑን ነው የሚያመለክተው? ደሙን ነው የሚያመለክተው። ስለ ብዙዎች ኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው፣ ይሄ ነው ብሉ፣ ጠጡት አላቸው። ስለዚህ ያ ደሙ አዲስ ኪዳን የአዲስ ኪዳንን የሚያመለክት የክርስቶስ ኢየሱስ ደም የፈሰሰው የክርስቶስን ደም ያመለክታል ጽዋው። ዕብራውያን 9:19 ላይ እንደዚህ ይላል፣ ሙሴ ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆቹንና የፍየሎቹን ደም ከውሃ ከቀይም የበግ ጠጉር በሂሶጵ ጋር ይዞ እግዚአብሔር ያዘዘላችሁ ኪዳን ደም ይሄ ነው ብሎ በመጽሐፉና በሕዝቡ ላይ ሁሉ ረጨው። ቅድም ብያቸዋለሁ፣ ኪዳኑን ሲቀበሉ ማለት ነው። ይኸው እግዚአብሔር የሰጣችሁ ኪዳን ይሄ ነው ብሎ ደም አፍስሶ ደሙን ራሱን ነው በላያቸው ላይ ረጨው። ምን ያህል ከባድ ኪዳን እንደሆነ ተመልከቱ። የብሉይ ኪዳን ደሙን ራሱን ነው በላያቸው ላይ ረጨው። ከባድ ኪዳን ነው። የኛ የሐዲሱ ኪዳን ግን እንጀራን አንስቶ በምሳሌ ነው የሰጠን። ምሳሌ ነው። ቆርሶ ይሄን በበላችሁ ጊዜ አስታውሱኝ። ያንን እነዛ እኮ ደም ነበር በላያቸው ላይ የተረጨው። እኛ ደም አይደለም የተረጨብን። የክርስቶስ ኢየሱስ ደም ለኃጢአት ለበደላችን ሁሉ ተረጭቶ አይደለም ነጽተን። አሁን ይቺ ምሳሌ እንደሱ እያደረግን ሞትና ትንሳኤው እንድናስብ ነው የተደረገ ነው። ምን አይነት የአዲስ ኪዳን ስርዓት እንደሆነ ተመልከቱ። በጣም ቀላል በሆነ መንገድ ነው። ስለዚህ አክብረን ደስ እያለን እንድንወስደው ይገባል እንጂ ልክ ያድረስ የድረስ ስለደረስን አይደለም። አሁን አንዳንድ ቤተ ክርስቲያን ቦራንዴ ያደርጋል። እኛ ጋር አሁን ቦራንዴ ነው። አሁን ነገ ይኖራል። የመጀመሪያው ወር በገባ የመጀመሪያው እሁድ ነው የምናደርገው። እኔ መወደው ቀን ነው። በእውነት ለመናገር ልንገራችሁ፣ መቅረት የማልፈልግበት ቀን ነው። መወደው ቀን ነው ይሄ ቀን። ደስ ነው የሚለኝ በቃ የጌታ ክርስቶስ ኢየሱስ ሞትና ትንሣኤ የምና ወጥቼ የራሱ ወክ አድርጌ ስወስደው ሞትና ትንሣኤውን እያወጅኩ ነው ማለት ነው። ቁጭ ብለው ለሚያዩኝ ሁሉ እኔ ራሄል የጌታ ኢየሱስን ሞትና ትንሣኤ አምናለሁ አውጃለሁ ማለታችን ነው። ወስደን ብ ተነስተን እንኳን ስንወስደው ስለዚህ ለሌሎቹም ኃይልና አቅም እናገኛለን ስለ ክርስቶስ ኢየሱስ ሞትና ትንሣኤ ለማውራት ለማወጅ። ቅዱስ ቁርባን የጌታ እራት የሚወስደው ማን ነው? ማን ነው የጌታን እራት መውሰድ ያለበት የሚገባው ማን ነው? በክርስቶስ አዳኝነት አምኖ በመስቀሉ በፈሰሰው ደም የታጠበ ሁሉ ይችላል። እንደ ፈርስት ፕሌስ የማይገባው ሰው የለም። የማይገባው ሰው ካለ ነው የሚለው መጽሐፍ ቅዱስ። ለማይገባው ሰው ያስተምራል እንጂ የማይገባው ሰው የለም። አሁን የክርስቶስ ኢየሱስ ደም ከኃጢአቱ ሊያጠባል። አሁን እንኳን በዚህ መስመር ውስጥ ያለ ሰው ብትኖሪ ክርስቶስ ኢየሱስ እንደ ግል አዳኝሽ ያልተቀበልሽ፣ ብትቀበይ ከዚህ ሰዓት ጀምሮ ይገባሻል። በክርስቶስ ኢየሱስ የማዳን ስራ መስቀሉ የፈሰሰው ደም ለእኔ ነው። ለእግዚአብሔር ልጁን ሰጥቶኛል። ልጁ አለኝ፣ ህይወት አለኝ። ካለ ልጁ ህይወት ሊኖረኝ አይችልም ብሎ ያመነ ሰው ለሱ ነው የጌታ እራት የተዘጋጀው። የጌታ እራት መውሰድ ያለበት ያ ሰው ነው። አንደኛ ቆሮንጦስ ምዕራፍ 11:27 ላይ ስላለ ነው። ምክንያቱም በቆሮንጦስ ቤተ ክርስቲያን በጣም አስቸጋሪ ነገር ተነስቶ ነበር በዚህ በጌታ እራት ላይ። ምክንያቱም የዛን ጊዜ በዛ ዘመን የጌታ እራት በሚያደርጉበት ጊዜ ፓትላክ ነው። እያንዳንዱ ሰው ከቤቱ ምግብ ይዞ ይሄዳል። ምግብ ይበሉና ምግቡን በልተው ከጨረሱ በኋላ ነበር የጌታ እራት የሚያደርጉት። ነገር ግን አንዳንዶች ያንን ያላግባብ ስለተጠቀሙበት ያንን የእግዚአብሔርን ቃል በማንበብ እሱን እናየዋለን። ምንድን ነው የሚላቸው ሐዋርያው ጳውሎስ? እንደዚህ ይላቸዋል፣ በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና በአንድ በኩል አምናለሁ፣ በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንዲህ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም? በመብላት ጊዜ እያንዳንዱ የራሱን እራት ይበላልና፣ አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉበትና የምትጠጡበት ቤቶች የላችሁምን? ወይስ የእግዚአብሔር ማዕበን ትንቃላችሁን? አንዳች የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁ? ኖ አላመሰግናችሁም፣ ለእናንተ ደግሞ አሳልፌ ብሎ ያንን ነው የሚነግራቸው። እነዚህ ሰዎች የቆሮንቶስ ቤተ ክርስቲያን ቅድም እንዳልኳችሁ ምግብ ሁሉ ሰው ከቤቱ ይዞ ይመጣና ሀብታሙና ድሃው፣ ሀብታሙ እንግዲህ ዶሮ ሊሆን ይችላል፣ በግ ሊሆን ይችላል፣ አሮስቶ ሊሆን ይችላል። በየ እንግዲህ ቆሮንቶስ ሮም ውስጥ የነበረች ናት። ፓስታ፣ ስፓጌቲ ምናምን ሊሆን ይችላል። ድሃው ደግሞ እንደ አቅሙ ዝም ብሎ ደረቅ ዳቦ የሆነ ነገር ይሆናል ይዞ የሚመጣው። መደረግ የነበረበት ቁጭ አድርገው አብረው እንዲበሉ ነበረ ሀሳቡ፣ አብረው ሼር አድርገው እንዲበሉ ነበር። ነገር ግን ነው የድሃውን ምግብ ላለመብላት የራሳቸውንም ላለማካፈል ቁጭ ብለው ይበሉ ይጠግቡና ድሃውን ያሳፍሩታል። ስለዚህ ይሄንን ወሬ ይሰማል ሐዋርያ ጳውሎስ። በዚህ ነገር ላመስግናችሁ ወይ አላመሰግናችሁም? የምትበሉት ዳቦ የምትበሉት ስጋና ደም ይሄ የምትወስዱት የጌታ እራት ከጌታ ክርስቶስ ጋር ህብረት ያለው ነገር አይደለም ወይ? ምንድን ነው የምታረጉት ያላችሁት? አንድ ቀን ምግባችሁን መተው ያቅታችኋል ወይ? የምትበሉበት ቤት የላችሁም ወይ? ሀብታሞች ከሆናችሁ ካላችሁ ማንም እኮ የሚጠይቃችሁ የለም። ቤታችሁ መብላት አትችሉም ወይ? አትሊስት እዚህ ይዛችሁ መታችሁ ከድሃው ጋር መካፈል ምን ያቅታችኋል ነው የሚላቸው። አይ ይመስለኛል ከዛ ቤተ ክርስቲያን እንትን እያደገች እየሰፋች ስትሄድና ወደ ድርጅት ፎርም ስትቀየር እንግዲህ ነገሮች ተለውጠው አሁን ባለው መልክ ሆነ እንጂ በፊት አንድ ላይ የመብላት እኔም ያደግኩባት ቤተ ክርስቲያን አብረን ነው የምንበላው። በወር አንዴ ነው የሚደረገው። ለሜምበርስ ብቻ ነው የጌታ እራት የሚዘጋጀው፣ ሌላው ሰው አይካፈለውም። ግን መጀመሪያ እንበላለን። ምግብ ተገዝቶ ይመጣል ከውጭ በልተን፣ እርስ በርሳችን ሜምበር ይተዋወቃል። በአሁኑ እሁድ የተቀመጣ በአሁኑ ጌታ እራት የተቀመጣችሁበት ቦታ በሚቀጥለው መቀመጥ አትችሉም። ከእኛ እኔ ያደግኩበት ቸርች ስም ራሄል፣ አሁን የኔ ስም ብጠሩ ከና አባት ከና ያቴ ነው የሚያውቁት። እንደዛ ነው እርስ በርስም እንተዋወቀው እርስ በርስ ስማችን እንተዋወቃለን። ከማአባሉ ጋር አገልጋዮች ከአባሉ ጋር እንዲተዋወቁ ከበላን ከጠጣን በኋላ እንደገና የጌታ እራት ይዞራል። ከዛ ወርሽፕ እናደርጋለን። ጸል በጣም አረሰውም በጣም በህይወቴ ትልቅ ቦታ ነው ያለው። እንደዛ ነው የምናደርገው። ሲ አባሉ መንፈሳዊ እድገቱ እንዲጠበቅ ይሄንን ሰጀስት አደርጋለሁ። ትንሽ ቤተ ክርስቲያኖች በዚህ ሀገር ላይ ያሉ በዓለም ዙሪያ ይሄ እድል አላችሁ። በእውነት ለመናገር ትንሽ ቤተ ክርስቲያኖች ይሄ እድል አላችሁ። በእንደዚህ አይነት ፎርም የጌታን እራት በትክክል መውሰድ ይቻላል። አብሮ በመጸለይ አብሮ የጌታን እራት በመውሰድ በመጸለይ በመቃሉን በማንበብ በመዘመር ወርሽፕ ጌታን በማድረግ እርስ በርስ ህብረት በማድረግ የእግዚአብሔርን ቃል መፈጸም ይቻላል እና እንደ እሱ ነበር የሚወስዱት። እነዚህ ታዲያ የቆሮንቶስ ቤተ ክርስቲያን ያው በመንፈሳዊ ህይወት የበለጸገች ናት፣ ግን ስጋውያን ክርስቲያኖች ብዙ የሞሉባት ነች። ስለዚህ ድሃውን በመናቅ የድሃው ምግብ ሼር ላለማድረግ የራሳቸውን ምግብ በራሳቸው ምግብ ኢንጆይ ያደርጋሉ። ከዛ በኋላ ደግሞ የጌታ እራት ይወሰዳል ማለት ነው። ስለዚህ ሐዋርያው ይሄን ሰምቶ ነው የምትበሉበት ቤት ሲ ሮንግ ነው፣ ሮንግ ስፒሪት ነው ያላችሁ ነው የሚላቸው። ስለዚህ በአንደኛ ቆሮንጦስ ምዕራፍ 11:27 ላይ ምን ይላል? አንደኛ ቆሮንጦስ ምዕራፍ 11:27 ሳይገባው አማርኛው ሲ ሳይገባው የሚለው ሳይገባ ወደሚል ሁለት ትርጉም ይሰጣል። ግን ሳይገባው ዶ አንደርስታንድ ማለት ሮንግ ዌይ አንደርስታንድ በማድረግ ማለት ነው። ሮንግ ስፒሪት ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዳ አለበት ይላቸዋል። ቴ ከዚህ አንደርስታንዲንግ ውጪ የሞተው የፈሰሰው ደም ለምን እንደሆነ የማይገባችሁ ከሆነ ዶንት ቴክ ኢት። እኔም ሰጀስት አደርጋለሁ። አዎ ዝም ብሎ እኔ ግርም ነው የሚለኝ አንዳንድ ሰው እንደው ዝም ብሎ አንድ ቀን የመጣ ሰው ሲወስዱ ዝም ብሎ በደክልና ይነሳና ይወስደዋል። ምንም እንትን የሌለው አንደርስታንዲንግ የሌለው ማለት ነው። ሮንግ ነው። ዶን ዶት ሲ በእንደሱ የጌታ ጽዋ የጌታ ደም እና ስጋ አንደርስታንድ ከሌለው ወይም በዚህ ደም በትክክል ካልታጠብን እና የክርስቶስ ኢየሱስ የማዳን በመስቀል ላይ የፈሰሰው ደም አምነን በሱ በደሙ የነጻን ካልሆንን አንውሰድ። ሲ በሮንግ ስፒሪት ዶንት ቴክ ኢት ነው የሚለው። በሮንግ ስፒሪት አትውሰዱት። ለምን አንዳንዶች ምን ሆነዋል ይላል እዛ ጋር። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታ ጽዋ የጠጣ ሁሉ የጌታ ስጋና ደም እዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋ ይጠጣ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች አንቀላፍተዋል። ይሄ እኮ ክርስቶስ ኢየሱስ የፈሰሰ ደም የተቆረሰው ስጋ እኮ ለአንተ ነው፣ ለአንቺ ነው። በመገረፉ ቁስል እኮ ተፈውሰሻል። ኢፍ ዩ ዶንት አንደርስታንድ ዳት። ለዚህ እኮ ነው በበሽታ የምትማቀቀው፣ ለዚህ ነው የደከምከው። መንፈሳዊ ህይወት ሁሉ ለች ብሎ ኮንትን የሆነው ወር መካከለ ምንድን ነው የቀዘቀዘው የበረደው በዚህ ምክንያት ነው። ሞትና ትንሣኤውን ምን እንደሆነ አንደርስታንድ ካለማድረግ ሳይገባህ ስለምታደርግ ነው። ሲ ቢገባህ ግን ዛትስ ፎ ዩ፣ ለአንተ ነው። የወደቀ የሚነሳበት፣ ያዘነ የሚጽናናበት፣ የደከመ የሚበረታበት ጊዜ እኮ ነው ያ ጊዜ። ለምን ሞትና ትንሣኤውን በማሰብ ለእኔ ነው ለካ የሞተልኝ፣ ለዚህ ነው እኮ የሞተልኝ። እንዴ ምን አረጋለሁ ብድግ ልል እንድችል ነው ያ ነው የተዘጋጀልኝ። ለዛ ነው የተዘጋጀው። እሱን ለማሰቢያ ጊዜ ነው የተዘጋጀው እንጂ ያንተን ፍላጎት ለማሟያ አይደለም፣ አንተን ደስ እንዲል አይደለም የተዘጋጀው። ስለዚህ ኢፍ ዩ ዶንት አንደርስታንድ ዶንት ዱ ኢት ነው የሚለው። አንደርስታንድ ማድረግ ካልቻል ቁጭ በል አርፈህ። ስለዚህ የጌታ ኢየሱስ ክርስቶስ በዚህ በጌታ እራት ጊዜ መታሰብ ያለበት እርሱ ለእኛ ያረገው ስራ በመስቀል ላይ በዛ በመስዋዕት በመሆን ክብሩን ትቶ ራሱን አጎሳቁሎ ጎስቋላና ደሃ አድርጎ ወደዚህ ምድር ላይ መጥቷልና ያ ነው መታሰብ ያለበት። ብና በብዙ ምስጋና፣ በብዙ ደስታ፣ በብዙ ውዳሴ፣ በብዙ ስግደት፣ በብዙ 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 ልልታ ነው የሚወሰደው የጌታ እራት። እንደ እሱ ገብቶን ስንወስደው ፈውስ አለው፣ ሰላም አለው፣ ጤና ያመጣል፣ ሰላም ያመጣል፣ ከድካም መበርታት ያመጣል፣ መነሳት ያመጣል። የጌታ ስም ብሩክ ይሁን። ሁለተኛው ጥምቀት ነው። እሱንም ጥምቀትንም ጌታ ኢየሱስ ክርስቶስ ራሱ የሰጠው ስርዓት ነው። ሰው አይደለም የጨመረው። ይሄም ጥምቀት ማለት በትርጉሙ ጥምቀት ማለት በአማርኛ ዲክሽነሪ ላይ ያገኘሁት በአንድ ነገር ውስጥ መግባት፣ መነከር ወይም መጥለቅ ያመለክታል። መጠመቅ የሚለው መነከር፣ መግባት፣ መጥለቅ ማለት ነው ጥምቀት። ስለዚህ በመጽሐፍ ቅዱስ ውስጥ ልዩ ልዩ አይነት ጥምቀት አለ። መጽሐፍ ቅዱስ የሚያስተምረው ወደ 5 ጥምቀቶች አሉ። እኔ ግን 3ቱን ጥምቀቶች ነው ዛሬ ማስተምራችሁ። ምክንያቱም በመንፈስ ቅዱስ በክርስቶስ አካል ውስጥ መጠመቅን፣ ክርስቶስ በመንፈስ ቅዱስ ማጥመቅን፣ የውሃ ጥምቀት፣ በመከራ መጠመቅ፣ ብዙ ጥምቀቶች አሉ መጽሐፍ ቅዱስ ላይ። አይ ቲንክ 5 ጥምቀት አለ። ግን ዛሬ ከዚህ ከጌታ ኢየሱስ ከዚህ ከጥምቀት ጋር የሚያያይዘውን 3ቱን ጥምቀቶች ወይም ከደህንነታችን ጋር የሚያያይዘውን 3 ጥምቀቶች እናያለን። የመጀመሪያው ጥምቀት መንፈስ ቅዱስ አንዱን አማኝ በክርስቶስ ኢየሱስ የዘላለም ሕይወት ያ ቦርን አጌን የሚባለው ማለት ነው ስል በክርስቶስ አምነን አዲስ ልደት ስናገኝ መንፈስ ቅዱስ በክርስቶስ አካል ውስጥ ያጠምቀናል። በክርስቶስ ባዲ ውስጥ የሚያጠምቀን እሱ አንደኛ ቆሮንቶስ 12:13 ላይ እናያለን። አንደኛ ቆሮንቶስ 12:13 አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ በመንፈስ ቅዱስ አንድ አካል የክርስቶስ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። አይ ነው ኦርቶዶክስ አሁን ይሄን አንድ ጥምቀት አንዲት ሃይማኖት ይላሉ። ኖ ይሄ የተጠቀሰው መንፈስ ቅዱስ በክርስቶስ አካል ውስጥ እንዴት እንደሚያጠምቀን ነው እንጂ ስለ ውሃ ጥምቀት አይደለም የሚያወራው። የሚያወራው አይሁዳዊ ብንሆን ሃይማኖተኛ ማለት ነው፣ ግሪካዊ ብንሆን አዋቂዎች ኢንተሊጀንት፣ ባሪያዎች ብንሆን ደሀ፣ እንደገና ጨዋዎች ብንሆን ባለጸጎች እንደማለት ነው። ቀይ ብንሆን፣ ጥቁር ብንሆን፣ ነጭ ብንሆን፣ ግሪካዊ ብንሆን፣ ጣሊያን ብንሆን፣ አውስትራሊያዊ፣ አፍሪካዊ፣ ዋቴቨር ብንሆን አንድ እንድንሆን መንፈስ ቅዱስ በክርስቶስ አካል ውስጥ አጥምቆናል። ያ ጥምቀት ይባላል። እኔ እናንተ አሁን እዚህ ሮም ውስጥ ያለ ነው እኔ ሁላችን በዓለም ዙሪያ ያሉ ክርስቲያኖች ዩኒቨርሳል በሙሉ ከመጀመሪያው ጀምሮ እስከ መጨረሻ ጌታ ኢየሱስ ከሚመጣ ድረስ አንድ ይቺ ቤተ ክርስቲያን አንድ ባዲ ያደረገው ያ የመንፈስ ቅዱስ ጥምቀት ነው። ሲ ስናምን እዚ አካሉስ ክርስቶስ አካሉስ ክርስቶስ ባዲ ውስጥ ከቶናል። ያንን ያደረገው መንፈስ ቅዱስ ነው። ገላትያ 3:27 ላይም እንደዛ ይላል። ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ በእርሱ አካል ውስጥ ትሆኑ ዘንድ ማለት ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ ሃይማኖት አለ፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አሁንም ይሄ ውሃ ስለ ውሃ አይደለም የሚያወራው፣ ስለ መንፈስ ቅዱስ ነው የሚያወራው። በክርስቶስ ጋር አንድ እንድንሆን ማለት በእርሱ አካል ውስጥ እንሆን ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ይሄ መንፈስ ቅዱስ ክርስቶስ አካል ውስጥ ያጠመቀን ክርስቶስን እንድንለብስ ያደረገን አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት ማለት ወይም አንዲት እምነት፣ በሁሉ የሚሆን አንድ አምላክ፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚሆን አንድ አምላክ የሁሉ አባት አለን። በክርስቶስ መንፈስ ቅዱስ ክርስቶስ አካል ውስጥ ወስዶ ያጠመቀን ጥምቀትን ነው የሚያወራው። ሌላ በኤፌሶን 4:4-5 ኤፌሶን 4:4-5 በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት ወይም እምነት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ስለዚህ በዚህ በአንዱ ጥምቀት በክርስቶስ ተጠምቃችኋል። ክርስቶስ በመንፈስ ቅዱስ ደግሞ አጥምቆናል። ልክ መንፈስ ቅዱስ ክርስቶስ ውስጥ እንዳጠመቀን ሁሉ ክርስቶስ ደግሞ በመንፈስ ቅዱስ አጥምቆናል። ማቴዎስ 3:11 እኔ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቃል፣ ይበረታል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንፈስ ቅዱስ በክርስቶስ ባዲ ውስጥ ወይም አካል ውስጥ ሲያጠምቀን ክርስቶስ ደግሞ በመንፈስ ቅዱስ በእሳት አጥምቆናል ማለት ነው። ደህንነታችን ማለት ጀስቲፋይድ ስንሆን እንደገና መጽደቅ ደግሞ ጀስቲፋይድ ማለት መጽደቃችን፣ ከዛ በኋላ መቀደሳችን ሳይንቲፋይድ፣ ከዛ በኋላ ግሎሪፊኬሽን አለ። ሶስት ነገር ነው የተደረገው ደህንነታችን ላይ መጽደቅ አለ፣ መቀደስ አለ፣ መክበር የሚል አለ። እና በመንፈስ ቅዱስ ክርስቶስ ውስጥ ወስዶ ማነው መንፈስ ቅዱስ ወስዶ ክርስቶስ ውስጥ አጥምቆናል። ክርስቶስ ደግሞ በመንፈስ ቅዱስ ውስጥ አጥምቆናል። ዛስ ዋይ ዘዘላለም ከኛ ጋር የሚኖረው በተቀደሰ ማንነታችን ውስጥ ገብቶ ነው። ክርስቶስ በቀደሰው ማንነት ውስጥ ገብቶ ነው። ዮሐንስ ወንጌል 1:5 ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ያ ደግሞ ተፈጽሟል አይደለም? ሐዋርያት ሥራ ምዕራፍ 2 ላይ ተፈጸመ። ጠብቁ አላቸው፣ ከአስር ቀን መጥቶ ክርስቶስ እንደተናገረ በመንፈስ ቅዱስ አጠመቃቸው። መንፈስ ቅዱስ ሲወርድ ሁለት ነገር ነው የተመሰከረው። አንድ፣ ክርስቶስ በአብ ቀኝ ሄዶ መቀመጡ ማረጋገጫ ሆነ። ሁለተኛ፣ ያለውን የተስፋ ቃል እንደተናገረ ፈጸመው። ስለዚህ መንፈስ ቅዱስ ለዘላለም ሊኖር በእኛ ውስጥ የገባው መጀመሪያ የክርስቶስ አካል መንፈስ ቅዱስ ክርስቶስ ውስጥ ከከተተን በኋላ ነው። ክርስቶስ ውስጥ ከገባን በኋላ መንፈስ ቅዱስ በእኛ ውስጥ ገባ። በክርስቶስ ተማምኖ ማለት ነው። ክርስቶስ በእኛ ውስጥ ሲኖር መንፈስ ቅዱስ በእኛ ውስጥ የሆነው ክርስቶስ ስላለ ነው። በክርስቶስ ስራ ስለ ዳንን ነው። በሌላ አነጋገር የክርስቶስ ባዲ ስለሆንን ነው። ከክርስቶስ ጋር አንድ ስለሆንን ነው። ሌላ ሶስተኛ የውሃ ጥምቀት የሚባል አለ። ማቴዎስ ዛሬ እሱ ነው እንግዲህ ከቤተ ክርስቲያን ስርዓት አንዱ አድርገን የምናወራው የውሃ ጥምቀት ማቴዎስ 28:19 ላይ ራሱ ጌታ ኢየሱስ ነው ያለው፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸውን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጎልኝ ታላቁ ተልእኮ ሂዱና በአብ በወልድ በመንፈስ ቅዱስ ስም። ይሄ ትልቅ እንትን ነው። ለስላሴ ትምህርትም ትልቁ ተገናችን ነው የጥቅስ። በአብ አንዳንዶች በኢየሱስ ስም ብቻ ይላሉ ነው። በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ በኢየሱስ ክርስቶስ ነው ያዘዘን። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ለምን? ደቀ መዛሙርት ለማድረግ። ምክንያቱም ሲምፕል ነው። በቃ የክርስቶስ ደቀ መዛሙርት ለማድረግ፣ የክርስቶስ ወገን ለማድረግ፣ የክርስቶስ ለማድረግ ነው ሰዎችን የምናጠምቃቸው። ሮሜ 6:3 ላይ እንደዚህ ይላል፣ ጥምቀት በጌታ ትእዛዝ የተሰጠ ስለሆነ ነው። እንደገና ከክርስቶስ ጋር ለመተባበር ነው የምንጠመቀው። ክርስቶስ ጋር ከቤተ ክርስቲያን ጋር ለመተባበር ወይም ከክርስቶስ ጋር ለመተባበር። ሮሜ 6:3 ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሳ እንዲሁም እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀብረናልና በአዲስ ህይወት እንድንመላለስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ይሄንን ሐዋርያ ጳውሎስ አስገራሚ በሚሆን መንገድ ተናግሮታል። አንደኛ ቆሮንቶስ 10:2 ላይ አባቶች ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ምንድን ነው የሚያወራው? አሁን ልክ የፋሲካ ራት አለቀ፣ ደሙን በመቃኖቻቸው ላይ አድርገው ወጡ። ከፊታቸው የገጠማቸው የኤርትራ ባህር ነው። የኤርትራ ባህር ወደ ግብጽ ለመመለስ ፊታቸው ላይ ገጭ ብሎ ቁጭ አለ። ነገር ግን እግዚአብሔር የኤርትራ ባህርን ስለከፈለው በደመናና በውሃ ተጠምቀው እስራኤል በሙሉ የወጡት የኤርትራ ባህርን ያልተሻገረ ከነአን መግባት አይችልም። ስለዚህ በሙሉ የወጡት ደህንነቱ የተፈጸመላቸው የዳኑት በበጉ ደም ነው። ሞትን አምልጠው ነው በበጉ ደም ነው የሄዱት። ነገር ግን የተጠመቁት ከፈሮ ወደ ኤርትራ ወደ ከነአን ለመግባት ከሙሴ ጋር ለመተባበር ነው። የዳነ ሰው ነው የሚጠመቀው። በእነሱ ለመተባበር በደመናና በውሃ ነው የተጠመቁት። እኛ ደግሞ ለመተባበር ክርስቶስን ከክርስቶስ ጋር ለዘላለም አብረን ደቀ መዝሙር ሆነን ለመኖር ለመተባበር ነው የምንጠመቀው። ስንጠመቅ ምንድን ነው? እንደ እርሱ ሞቼ እንደ እርሱ ሕያው ሆኛለሁ ማለታችን ነው። ክርስቶስ በመስቀል በመቃብር እንደ ሞተና እንደ ተነሳ ካመነ ልክ እንደ እሱ ሞቼ ከእርሱ ጋር ሕያው ነኝ። አሁን በአብ ቀኝ ባለበት እኔም በዚያ አለሁ። ስለዚህ ሞቱና ትንሣኤውን ለማወጅ ሞቼ ነበር ተነስቻለሁ ብለን ለማወጅ ነው የምንጠመቀው። የደስታ ቀን ነው የጥምቀት ቀን። የሞትና የቀብርና የትንሣኤ ቀን ነው። እኔ ብዙ ጊዜ ሳስተምር እንደሱ ነው የምለው፣ የትንሣኤና የቀብርና የትንሣኤ ቀን። ኢማጂን ሰው ልትቀብሩ ሄዳችሁ ቀብራችሁት ቢነሳ ዘሴም ለኃጢአት ሞተን ለክርስቶስ ግን ሕያው እንሆን ዘንድ ነው ያንን ጥምቀት የምናደርገው። ልክ ለኃጢአት እንደዚህ ራሄል እላለሁ እዚህ ውሃ ውስጥ ስትገባ ያቺ ድሮዋ ራሄል እዚህ መቃብር ውስጥ ስትቀር፣ አዲሷ በክርስቶስ ኢየሱስ አዲስ ፍጥረት የሆነችው ራሄል ግን አብራ ከክርስቶስ ጋር ተነሳች። ልክ ስንነሳ ያንን ነው የምናውጀው። የሞት የቀንና የቀብርና የትንሣኤ ቀን ነው። አሮጌ ነገራችንን ቀብረን አሮጌ ማንነታችንን ትናንትናችንን ቀብረ ነው በአዲስ ህይወት ልንኖር ክርስቶስ ኢየሱስን ይዘን በአዲስ ህይወት ለመመላለስ ነው የምንነሳው። ትናንትና አይዘንም። በቃ ትናንትናችን እዛ ቀብርታች አቀብረ ነው የምንነሳው። ማንነታችን እንዳዘማተር ምንም ልንሆን እንችላለን፣ ነፍሰ ገዳይ ቢሆን ማለት ነው። ቀብሮት አዲስ ህይወት ይዞ በክርስቶስ ይነሳል። ያ ነው የጥምቀት አላማው። ጥምቀት ስርዓት ለመፈጸም ወይም የመዳን ምልክት የመዳን ሪኳየርመንት አይደለም። ነገር ግን የዳኑ ሰዎች የሚመሰክሩበት ሁለቱም የጌታ እራትም ጥምቀትም የክርስቶስ ሞትና ትንሣኤ የምንመሰክርበት ነው። ከክርስቶስ ጋር የተያያዘ ነው። ከሞትና ከትንሣኤው ጋር የተያያዘ ነው የአዲስ ኪዳን ስርዓት። አሮጌው ማንነታችንን ጥለን የምንነሳበት ነው። ቆላሲያስ እንደሱ ይለናል። 2:12 ላይ ቆላሲያስ 2:12 በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይለናል። በጥምቀት ከእርሱ ጋር ተቀበራችሁ፣ እንደገና በጥምቀት ከእግዚአብሔር እሱን ጌታን ከሙታን እንዳስነሳው በማመናችሁ ከእርሱ ጋር ተነሳችሁ ይለናል። አሮጌ ማንነታችን እንደሞተ አዲሱ ማንነታችን በክርስቶስ ትንሣኤ እንዳገኘ የምንመሰክርበት ቀን ነው። ሌላ ጊዜ ፑልፒት ባታገኙ ያቺ ቀን የምታገኙባት ቀን ናት። ልንገራችሁ፣ የጌታ እራትም ስትወስዱ ፑልፒት ታገኛለች። ስትነሱ ክርስቶስ ኢየሱስ ለእኔ ሞቷል፣ ለእኔ ተነስቶልኛል፣ ክርስቶስ ኢየሱስ ተመልሶ ይመጣል ማለታችሁ ነው። ጌታ እራት ብድግ ብላችሁ ወስደ ወክ አድርጋችሁ ስትወስዱ እንደገና በጥምቅ ያልተጠመቃችሁ ካላችሁ ነው በጣም ኢንካሬጅ አደርጋችኋለሁ። እኔም 10 ጊዜ መጠመቅ ቢፈቀድ 10 በየሳምንቱ እጠመቅ ነበር ልንገራችሁ። ለክርስቶስ እሱ እኮ በደም ነው የተጠመቀልኝ፣ በደም ነው የተጠመቀልኝ። እንኳን በውሃ ለመጠመቅ ምን ችግር አለው? አንዴ ስለሆነ አውቀን ገብቶን ስንጠመቅ ደስታን ያመጣል። ደስታ እኔ ብዙ ሰዎች በደስታ ሲጠመቁ ያው ዘመኔን ሁሉ አያለሁ። ሁል ቀን በደስታ አውቀውት ገብቷቸው ሲጠመቁ ደስ ብሏቸው ብዙዎች ይመሰክሩልኛል። ኖ ተርኒንግ ባክ ኤኒዌይ። ጥምቀት ላይ የቀይ ባህሩ ተሻግረው ታለፉ። ከዛ በኋላ ኖ ተርኒንግ ባክ፣ ወደ ግብጽ መመለስ አይቻልም። ስለዚህ ተጠምቀን ስንወጣ ኖ ተርኒንግ ባክ ኤኒዌይ። በህይወታችን ላይም እንደዛ ነው የሚሆነው። ብዙ ሰው ይመሰክርልኛል፣ ብዙ ሰዎች ይመሰክራሉ፣ እንደሱ ይላሉ። በህይወቴ ትልቅ ነገር ሆነ ይሉኛል። በፊት እንደዚህ እንደዚህ የምለው 50-50 እያልኩኝ አንዴ እግሬ አለም አንዴ እግሬ እዚህ ነበር የሚለው። ከተጠመቅኩ በኋላ ራሄል አንድ ነገር ቆረጠው፣ በቃ ልክ ቁርጥ አረገልኝ ይሉኛል፣ ብዙ ሰዎች ይላሉ። እግዚአብሔር ይመስገን፣ ሪሊ ጌታ የተመሰገነ ይሁን። ይኖረዋል አሰራር፣ መንፈሳዊ ስለሆነ መንፈሳዊ የሆነ አሰራር አለው። እኛ ከሚገባን ውጪ በላይ 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 እግዚአብሔር መለኮታዊ በሆነ አሰራር ይሰራል። እኛ ስራ እኛ ብቻ ስንታዘዝ፣ እኛ ማድረግ የሚገባንን ስናረግ ማለት ነው። የውሃው ጥምቀት ዓላማ ከክርስቶስ ጋር ያለንን ህብረት ያመለክታል። ጌታ በስጋው እንደሞተ በመንፈሱ ይኸው ሆነ በሲኦል የታሰሩትን ሁሉ ነጻ እንዳወጣ፣ ስለዚህ ለኃጢአት ሞቼ በመንፈስ ግን ለክርስቶስ ያው ሆኜ እኖራለሁ ማለታችን ነው። ወደ ውሃው ስንገባ ክርስቶስ ወደ መቃብር እንደገባ እኔም ከክርስቶስ ጋር አብሬ ሞቼ ተቀብሬ ያለሁ ማለት ሲሆን፣ ከውሃው ስንወጣ ደግሞ ክርስቶስ ያው ሆኖ ከመቃብር እንደተነሳ እኔም በአዲስ ህይወት ለክርስቶስ ለመኖር በክርስቶስ ጋር ተነስቻለሁ። አሁንም የምኖረው በወደደኝና ስለ እኔ ራሱን አሳልፎ በሰጠ በእርሱ ሆኜ የምኖረው ኑሮ ነው ማለታችን ነው። የኢትዮጵያዊ ጃንደረባ ሪሜምበር ሐዋርያት ስራ 8 ላይ ያለው ከተጠመቀ በኋላ ደስ እያለው ሄደ ይላል። ደስ እያለው ደስታን የሚያመጣ ነው ጥምቀት። ከክርስቶስ ጋር የምንተባበርበት ስርዓት ስለሆነ ውሃ እስቲ ኢማጅን፣ ብሉይ ኪዳን አማኝ ብንሆን ኖሮ ያለብን ጉድ ተመልከቱት። አሁን እኮ ነጻ ያወጣን ሰዎች ነን። ክርስቶስ እኮ ነጻ አድርጎናል። ጀስት ሲምፕል አንድ በእድሜያችን አንዴ ነው የምንጠመቀው። የጌታ እራት በወር ይሁን ቤተ ክርስቲያኒቷ እንዳዘጋጀች ነው የምንወስደው። የምንከፍልበት ነገር የለ፣ ምንም ኮስታ አረገን። ግን እንደ ቃሉ አርገን ብንወስደው እንደ ነጻ እንደወጣ ህዝብ ብናረገው ለራሳችን ጥቅም ያመጣልናል። የውሃ ጥምቀት አፈጻጸሙስ እንዴት ነው? ማቴዎስ ወንጌል 3:13 ጌታም ተጠምቆ ከውሃ እንደወጣ ተጽፏል። የኢትዮጵያዊ ጃንደረባው ሐዋርያ ስራ 8:38-36 ላይ ከውሃ ውስጥ ገቡ ተጠምቆ እንደወጣ ያመለክተናል። ስለዚህ ለምንድን ነው ይህን የምነግራችሁ? አንዳንዶች ብረጭብኝስ የሚሉ አሉ። አንዳንዱ ጭንቅላት ላይ ብቻ ውሃ ነው ነው በመቃብር ነው መግባት ያስፈልጋል። ውሃ ውስጥ ገብተን ውሃ መውጣት አለብን። ልክ ሐዋርያት የሚያደረጉት የቤተ ማን ነው መጽሐፍ ቅዱስም የሚያስተምረው ይሄንን ነው። አንዳንድ ሰዎች ይላሉ፣ አሁን አንዳንድ በረሃ ቦታ ላይ ሰዎች መስክረው ውሃ የሌለበት ጋር ጉድጓድ እየቀፈሩ ነው፣ ቆፍረው ሰዎቹን ጉድጓድ ውስጥ እየከተቱ ነው የሚያወጧቸው። ያ አንደርስታንድ አደርጋለሁኝ፣ ምክንያቱም ውሃ ስለሌለ እንደዛ ያደርጋሉ። አንዳንዱ እንደውም የመቃብር ምንድን ነው ሳጥን፣ በሳጥንም ሳጥን ውስጥም ከተው ከሳጥንም ያወጣሉ። ግን መጽሐፍ ቅዱስ የሚያስተምረው በውሃ ካለ ውሃ ውስጥ ገብተን በውሃ ነው። እግዚአብሔር ይመስገን። እንግዲህ እኛ በባህር የተከበብን ሰዎች ነን ብዙዎቻችን፣ እና በዚህ ላይ ሻወር ቤት ውስጥም አለ ምን ገንዳ። ስለዚህ ቤተ ክርስቲያን የምትቸገር አይመስለኝም ይሄንን። እና ውሃ ውስጥ ገብተን ከውሃ ውስጥ መውጣት አለብን። የውሃ ጥምቀት አያድንም፣ ይህንን መናገር እፈልጋለሁ። በውሃ ስለተጠመቅን አይደለም ደህንነታችን፣ ደህንነታችን የክርስቶስ ደም ነው፣ የፈሰሰው ደም ያነጻል። ማርቆስ 16:16 ማርቆስ 16:16 ያመነ የተጠመቀ ይድናል፣ ያላመነ ግን ተፈርዶበታል። ያላመነው ነው የተፈረደበት፣ ያልተጠመቀ አይልም። እንደ ፈርስት ፕሌስ ያላመነ አይጠመቅም። ለዚህ ነው ያመነ ነው የሚጠመቀው። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ይፈረዳል። ስላላመንን ነው የሚፈረድብን እንጂ ስላልተጠመቀን አይደለም። ግን ያላመነ ሰው አይጠመቅም ኦፍኮርስ። ለዚህ ነው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸው። ሁልጊዜ መጽሐፍ ቅዱስ ስለ አማኙ ነው የሚያወራው፣ አማኞቹ ነው የሚያወራው። ስለዚህ ያመነ ሰው ነው። ያመነ ማለት በክርስቶስ ኢየሱስ የመስቀል ስራ አምኖ በእርሱ ቁስል ተፈውሻለሁ ያለ ሰው፣ ደሙ የፈሰሰው ለእኔ ነው ያለ ሰው ይጠመቃል። ሐዋርያት ሥራ 3:10 ሐዋርያት ሥራ 3:10 ኃጢአታችሁ እንዲደመሰስ ንስሐ ግቡ ነው ያላቸው እንጂ ተጠመቁ አላላቸውም። ሐዋርያት ሥራ ነው፣ የብሉይ ኪዳን ጥቅስ አይደለም ማወራላችሁ። ሐዋርያት ሥራ ላይ ኃጢአታችሁ እንዲደመሰስ ከፈለጋችሁ ንስሐ ግቡ፣ ግን ንስሐ ገብታችሁ ጌታ ከተቀበላችሁ በኋላ ተጠመቁ ነው የሐዋርያት ትምህርትም ቢሆን። ሐዋርያት ሥራ 10:43 ሐዋርያት ሥራ 10:43 እንደዚህ ይላል፣ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ። የኃጢአት ስርየት በክርስቶስ ኢየሱስ በማመን የሚገኘው እንጂ በመጠመቅ አይደለም፣ ወይም ማንኛውንም የጽድቅ ስራ በመስራት የኃጢአት ስርየት አይገኝም። የኃጢአት ስርየት የሚገኘው በክርስቶስ ኢየሱስ በፈሰሰ በመስቀል ስራ በተሰራ ስራ ነው። ክርስቶስ ሰርቶ በጨረሰው ነው የኃጢአት ስርየት በደሙ ላይ ነው ያለው። እና ይህ ነው በመጠመቃችን የጽድቅ ኳሊፊኬሽን አይደለም የምንፈጽመው ጥምቀት፣ ነገር ግን የጸደቀን ስለሆንን ነው የምንጠመቀው። በክርስቶስ ኢየሱስ ጸድቀን የእግዚአብሔር ልጆች ስለተደረግን ነው የምንጠመቀው እንጂ ለመጽደቅ ብለን አንጠመቅም። ቲቶ 3:4 የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረ ስራ አይደለም። ምንም ግልጽ አድርጎ ነው። አዲስ ኪዳን ምንም አያመቻምችም፣ ግልጽ አድርጎ ነው የሚነግረን። በክርስቶስ ኢየሱስ ስራ ነው የጸደቅ ነው፣ እኛ ባደረግ ነው አይደለም። ማንም እንዳይመካ ከስራ አይደለም፣ ማንም እንዳይመካ እንዲሁ በጸጋ እንዲሁ ማለት እንዲሁ በጸጋ በነጻ ድህናችኋል ነው። ስለዚህ ጥምቀት አያድንም፣ ነገር ግን የደህንነታችን ምሳሌ ነው። መዳናችን ምሳሌ ነው። ልክ አንድ ሙሽራ ስታገባ ቀለበት ኖራት አልኖራት ማግባቷ አግብታለች፣ ባለትዳር ናት፣ ግን ቀለበቱ ምንድን ነው? ያገባች ለመሆኗ ምልክት ነው። ሰው ወንድ ሌላ ወንድ ከዛ በኋላ ቀለበቷን አይቶ አይጠይቃትም። ምክንያቱም ኦ አግብታለች። ለምን? ቀለበቷ ላይ ብዙ ሰው ቀለበት ከሌለ ይሳሳታሉ። ለምን አያውቁም? በምን መንገድ ሊያውቁ ይችላሉ? ቀለበቱ እኮ ማግባታችንን ለመናገር ነው። ባለ ትዳር ነኝ፣ ተይዣለሁ፣ አለቀ በቃ ለማለት ነው። ልክ እንደዛ ነው ስንጠመቅ፣ በቃ አለቀ ደቀቀ፣ እኔ ክርስቶስ ነኝ፣ ተይዣለሁ፣ አግብቻለሁ፣ ለሰይጣን ለስጋ ለዓለም መሆን አልችልም፣ ከዚህ በኋላ አለቀ ደቀቀ፣ የኔ ነገር አከተመ፣ በጌታ ነኝ፣ በቃ እረፈው፣ ዓለምም ረፊ፣ ስጋም ረፍ፣ ሁላችሁ ረፉ፣ በቃ እኔ ጌታ ሆኛለሁ ማለታችን ትልቅ እድል ነው። ልንገራችሁ፣ በጣም ነው ኢንካሬጅ ማድረጋችሁ ያልተጠመቃችሁ ሰዎች። መጠመቃችን አያድነን በፍጹም፣ ሪኳየርመንት አይደለም ለደህንነታችን። አይዟችሁ፣ የዳነው ፍጹም ባለቀ በክርስቶስ ኢየሱስ ስራ ነው። ናቲንግ ቱ ዱ ምንም ነገር አንተን አያደርግም። ቅድም ግን እንዳልኩት መዳናችንን ለመመስከር የዳነን መሆናችንን ለስጋ ለዓለም ለሰይጣን ለመናገር እንደ እርሱ ሞቼ እንደ እርሱ ተነስቻለሁ፣ ክርስቶስ እንደ ሞተ እኔ ሞቻለሁ፣ ከእርሱ ጋር ህይወት ሰጥቶኛል፣ ህይወት ህያው ነኝ ለማለት ነው። እዚህ እግዚአብሔር ስም ብሩክ ይሁን። አይ ነው ሶስተኛው ሰዓት የለኝም፣ ምናልባት ከዚህ ጋር ባይገባም የስጦታ ደግሞ ይሄ ማን ነው ቤተ ክርስቲያን ውስጥ ቀድም ማይቲንግ አንድ ወንድሜ ወደፊት ስለ እርዳታ ሰዎችን ስለ መርዳት እንትን አደርጋለሁ ስላለ አይ ቲንክ ለእሱ ተዋዋለሁ እሱን ስጦታ ገንዘብ መስጠት አለብኝ ወይ? እነዚህን የሚሳስሉ ነገሮች ወደፊት እሱ የሚያነሳቸው ከሆነ አይኖ ከዛ ጋር ያነሳቸዋል ብዬ አስባለሁ። እዚህ ጋር ትምህርቴን እኔ ጨርሳለሁ። የእግዚአብሔር ስም ብሩክ ይሁን። ጌታ ኔክስት ዊክ ስንገናኝ እንደ ጌታ ፈቃድ የስላሴ ትምህርት ላይ ነው የምንገባው። ስላሴ ትምህርት ትንሽ አብን፣ ወልድ፣ መንፈስ ቅዱስን አንድነትና ሶስትነት፣ የመለኮት አንድነት፣ የአካል መለያየትን ክርስቶስ አብ እያንዳንዱን ይዘን በአምላክነት መለኮት ምን ማለት ነው? አምላክ ማለት ምንድን ነው? ስለዚህ አብ አምላክ ነው ወይ? ወልድ አምላክ ነው ወይ? መጽሐፍ ቅዱስ ስለ ምን ይላል? ስለ ኢየሱስ አምላክነት ምን ይላል? ስለ መንፈስ ቅዱስ አምላክነት ብለን አትሊስት ቤዝ የሆነውን መሰረት የሆነውን ነገር እንትን ካልን በኋላ ላይ ብዙ አስተማሪዎች አሉ ስለ ስላሴ። አሁን ዶክተር ተስፋዬ ሮቤሌ ጥሩ መጽሐፍ ጽፏል። ብዙ እንትን አለ እና በዛ ላይ ማነጽ ትችላላችሁ። አትሊስት ኮንፊውዝ እንዳትሆኑ መሰረታችሁን ከያዛችሁት እዛ ላይ በየጊዜው መጨመር ይቻላል እና 100% ፐርፌክት አድርጌ አላስተምርም፣ ግን አትሊስት ቤዙ ላይ እኔ ቤዝ እኔ የቆምኩበትን ቤዝ ለማሳየት ለማስያዝ እችላለሁ ብዬ ስላሰብኩ ነው። እና እግዚአብሔር ስም ብሩክ ይሆን። ለጌታ ፈቃድ ኔክስት ዊክ እንገናኛለን ወገኖቼ። ጌታ ይባርካችሁ። እንጸልየን እንጨርሳለን። የጌታ ስም ብሩክ ይሁን። ሀሌሉያ ሀሌሉያ። ጌታ ሆይ እናመሰግንሃለን፣ ፍጹም እናከብረሃለን። ስምህ ከዘላለም እስከ ዘላለም የተባረከ ነው። እንዳንተ ያለ አምላክ የለም፣ የለም እንዳንተ ያለ ጌታ። ጌታ ሆይ አዲስ ኪዳን እድለኞች ነን። ጌታ ሆይ የአዲስ ኪዳን አማኞች ሁሉን ጨርሰህ ሁሉን ሰርተህ ጌታ ሆይ እንዲሁ ሰጠህን፣ ህይወት ሰጠህን፣ ያለቀ ህይወት ሰጠህን። በዛ ህይወት ውስጥ ከተትከን፣ ባለቀ ስራ ውስጥ ከተትከን። ጌታ ሆይ እባክህን ይህንን ወገኖቼ አንደርስታንድ እንዲያደርጉት እርዳች እርዳን፣ ሁላችንም እርዳን። የመረዳት ባለጸግነት ይምጣልን። የመጥራቱ ተስፋ በቅዱሳን ዘንድ ያለ የርስት ባለጸግነት ክብር ጌታ ሆይ ያለቀውን ነገር እንድና አንደርስታንድ እንድናደርግ ምድራዊ ነን ግን ከምድር በላይ መኖር የምንችልበት ሰማያዊ ህይወታችንን በምድር ላይ ያለን ሰማያዊ ህይወትን የመንፈስ ቅዱስ የሆነው ህይወት መኖር የምንችልበት ጸጋ እንድትሰጠን በኢየሱስ ክርስቶስ ስም እለምናለሁ። ዓለም ልመው ህይወታችንን እግዚአብሔር ሆይ ዛሬ የሰሙኝን ቅዱሳን ሁሉ ባርካቸው። ባሉበት የተባረኩ ይሆኑ። በሚያስፈልጋቸው ሁሉ አምላኬ ሆይ እንደ ባለጸግነት መጠን ባርካቸው። ደግሞ ያልተጠመቁ ለመጠመቅ እግዚአብሔር የሚፈሩ ወይም ያልወሰኑ ቢኖሩ ዛሬ ይወስኑ። ጌታ እንኳን ላንተ ጌታ ሆይ መጠመቅ አይደለም፣ ሰዎች በሳት ተጠምቀውልሃል፣ በመከራ ተጠምቀውልሃል፣ በሞት ራሳቸውን አሳልፈው ሰጥተዋል፣ አንገታቸውን ለመጋዝ ለሰይፍ ሰጥተዋል። ጌታ ሆይ ይሄ በጣም ሲምፕል ነገር ነው። መጠመቅ ምንም ነገር አይቆጠርም። ጌታ ሆይ ደስታ ነው፣ እንደውም ትልቅ ነገር ነው፣ እድል ነው። ጌታ ሆይ ለዚህን አንደርስታንድ እንዲያደርጉ እንድትረዳ በጌታ በኢየሱስ ስም እለምንሃለሁ። ደግሞ የጌታ እራት በምንወስድበት ጊዜ ጌታ በፍጹም ደስታ በፍጹም ጌታ ሆይ አንተን ወርሽ በማድረግ ለአንተ ምስጋና በመስጠት አንተን በማግነን በማክበር ጌታ አንተን አልቀን 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 በማሳየት ደስ እያለን በብዙ ደስታ እንድንወስድ እንጂ በምንም አይነት ጊልትና ደግሞ ጌታ ሆይ ራሳችን ኮንዴም እያደረግን የማንበቃ አድርጎ የሚያሳየን የዲያብሎስን ስራ ሁሉ ንቀን፣ ምክንያቱም የፈሰሰው ደም እንድንበቃ አድርጎናል፣ እንዲገባን አድርጎናል። ግን በሮንግ ስፒሪት ደግሞ እንዳንወስደው ንቀን እንዳንወስደው አክብረን ግን እንድንወስደው እንድትረዳን በኢየሱስ ክርስቶስ ስም እጸልያለሁኝ። ጌታ እንዳከበርከን እንድናከብርህ አንተ ከፍ እንዳረከን ከፍ እንድናደርግህ እንድትረዳን እጸልያለሁኝ። ስለ ሁሉ እናመሰግንሃለሁ። የተማርነው ትምህርት ጌታ ሆይ ያፍራ፣ መቶ ያፍራ። ጌታ ሆይ ይብዛ፣ ለሌሎች ሁሉ የምናስተላልፈው ይሁን፣ ይብዛልን። ጌታ ሆይ እንደግ፣ እያደግን እንምጣ፣ ማቹርድ እናድርግ። ጌታ ሆይ ልጆች ሲያድጉ እናት ቤተሰብ በጣም ደስ ይለዋል። ሲያድጉ ማየት ደስ ይላል። በራይት ወይ ትክክለኛ መንገድ ሲያድጉ ስናይ ደስ ይላል። ስለዚህ እግዚአብሔር ወይ ቤትህን ክርስቲያንን በሙሉ ቅዱሳንን በትክክለኛ መንገድ አሳድገን፣ ከክፉ ትምህርቶች ከማይገቡ ሐሰተኛ ትምህርቶች ጠብቅ እግዚአብሔር ወይ ካለ እውቀት እውቀት ከጎደለው ትምህርት ሁሉ ጠብቅ እግዚአብሔር ወይ ህዝብህን በቃል ላይ ያነጣጠረ ቃልህን ያማከለ ቃልህን ጌታ ወይ መካከለኛ ያደረገ ህይወት ስጠን። አስተዋዮች አድርገን ጥበበኞች አድርገን አይኖቻችንን አብራ ጌታ ቃልህ ህጻናትን ጥበባውያን ያደርጋል፣ ጥበብ ይሰጣል ቃልህና ጥበበኛ አድርገን ስለ ሁሉ እናመሰግንሃለን። ጌታ ሆይ ክብርን ሁሉ ጠቅልለን ላንተ እንሰጣለን። ጀምረን እስክንጨርስ ስለረዳህን አንተ ራስህ ስላስተማርክ ለእኔም አቅም ስለሆንከኝ ጉልበት ስለሆንከኝ አመሰግንሃለሁ፣ ባርካዋለሁ። ስምህን ከፍ ከፍ በል። ጊዜና ሰዓቱን ሁሉ ላንተ ሰጠሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። ቅዱሳን እግዚአብሔር ስም ብሩክ ይሆን። ተባረኩ። ዘመናችሁ ሁሉ የተባረከ ይሁን። ይባርካችሁ። ልደቱን ውበረት ሞቱ በመከራ እንጨት ላይ እድሜውን ፈጅቶ በስቃይ ለማልደክመው ላይ ጌታ ራሱን ጎዳ ፍርድ ተሸክሞ ወደ ሞት ተነዳ። Mendel laulersu mendes
ሳሰኛው የመስቀል ላይ ታሩ እንደምን ማከከ አይ ፍቅር ሆኖ ሞተ እንደተገፋ የሾሃ ክልጭኖ አላምነቱ ደፋ ምንደላው ለርሱ ሳሰኛው የመስቀል ላይ ታሩ እንደምን ማከከ አይ ፍቅር ሆኖ ሞተ እንደተገፋ የሾሃ ክልጭኖ አላምነቱ ደፋ ለብሶ ረህራህ ያስገድዶት የነፍስ ለብሶ ተሰምቶ መጣ የኔ ጌታ ሞተ ተጎሳቱ ያባቱን ፈቃድ ፈጽሞታል ታሎ መንደላው ለብሶ አይ ፍቅር ሆኖ ሞተ እንደተገፋ የሾሃ ክልጭኖ አላምነቱ ደፋ መንደላው ለርሱ እንደሳሰኛው የመስቀል ላይ ታሩ እንደምን ማከከ አይ ፍቅር ሆኖ ሞተ እንደተገፋ የሾሃ ክልጭኖ አላምነቱ ደፋ ምን ዋልኩለት ለዚህ ወዳጅ ከቶ ለሞተው እኔን ተክቶ ተገራም ልቤ አልታረቅም ገና መቼም ተስፋ አልቆርጥ ቀን ይመጣል መንደላው ለርሱ እንደሳሰኛው የመስቀል ላይ ታሩ እንደምን ማከከ አይ ፍቅር ሆኖ ሞተ እንደተገፋ የሾሃ ክልጭኖ አላምነቱ ደፋ መንደላው ለርሱ እንደሳሰኛው የመስቀል ላይ ታሩ እንደምን ማከከ አይ ፍቅር ሆኖ ሞተ እንደተገፋ የሾሃ ክልጭኖ አላምነቱ ደፋ